በስቱቅል ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት በስቱቅል ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
አረፈዳቸው አድማጮቻችን የኢትዮጵያ ድምጽ ሬዲዮ ሳምንታዊ መደበኛ ዝግጅቱን አሁን ጀምሯል። ለመላው የእስልምና እምነት ተከታዮቻችን እንኳን ለ1436 ኛው የኢድ አልፈጥር በዓል በሰላም አደረሳችሁ እንላለን። እንግዲህ የዛሬ ፕሮግራማችንን በተለያዩ መረጃዎችን ወደናንተ በማድረስ የተለያዩ ፕሮግራሞችን ለማቅረብ እንሞክራለን። እንዲሁም ባለፈው አርባ የተከበረውን የኢድ አልፈጥር በዓል ምክንያት በማድረግ እንዲሁ ለወዳጅ ዘመዶች እንኳን አደረሳችሁ ማለት የምትፈልጉ ወዳጆች ካላችሁ ደውላችሁ በፕሮግራሙ መሃል ላይ እንኳን አደረሳችሁ ማለት ትችላላችሁ። እንግዲህ የተለያዩ ፕሮግራሞችን ወደናንተ ያደረሰን እንቆያለን፣ የተለያዩ መረጃዎችንም እናደርሳለን። እስቲ በቅድሚያ ወደ አንድ መግቢያ ለተሰቀጀ በደለቱ መግቢያ እናልፋለን።
ኢትዮጵያ ሀገራችን የሚያኮራ ነገር እንዳላት ሁሉ የሚያሳፈርና አንገት የሚያስደፋም ነገር እንዲሁ አላት። የሚያሳፈረውና አንገት የሚያስደፋው ነገር ከማንሳታችን በፊት ሀገራችን የሚያኮራና ትልቅ የሆነ ታሪክ ያላት ሀገር ናት። ዓለም ሁሉ አይኖቹን ወደ ኢትዮጵያ አንስቷል። ዓለም ወደ ኢትዮጵያ አይኖቹን ያነሳበት ምክንያት ስናየው ይሄና ያ ነው ብለን መናገር አንችልም። ግን የዘመኑ ባለስልጣኖች እንደዚህና እንደዚህ ብለው ይናገሩላታል። ዓለም ሁሉ ወደ ኢትዮጵያ አይኑን ያነሳበት ምክንያት የመልካም አስተዳደርና ጸጥታ መልካም አስተዳደር በጎነትን እንደዚህና እንደዛ ያያሉ ዲስኩራቸውን ይናገራሉ። ግን መልካም አስተዳደር ለተቀመጡ ባለስልጣኖች ምን ይሆን? መልካም አስተዳደር ማለት ህዝብን በሚፈልገው ነገር በሚወጣበት በሚገባበት በሚያስፈልገው ነገር ሁሉ መልካም አስተዳደርን ማሳየት ማለት ነው። መልካም አስተዳደር ከባለስልጣኖች ከሀገር ገዢዎች ከፖለቲካ መሪዎች የሚገኝ ነው። የፖለቲካ መሪዎች የሀገር ገዢዎች ባለስልጣናት መልካም አስተዳደር ምን እንደሆነ ይገባቸው ይመስለኛል? አይመስለኝም። በዚህ ዘመን ለተቀመጡ ትልልቅ ባለስልጣናት አንድ ነገር መናገር ፈልጋለሁ። መልካም አስተዳደር ማለት ዜጎች መብታቸውን ጠይቀው መብታቸውን እንዲፈቀድላቸው ማድረግ ማለት ነው። ዜጎች መብታቸውን ሲጠይቁ ዜጎች መብታቸውን የሚጠይቁበት ምክንያት ስልጣንን ወይም ደግሞ ፖለቲካውን በመጥላት ነው ብለው ብዙዎችን እንደ ሶስተኛ ዜጋ ቆጥረው ሀገራቸው ውስጥ ስቃይና መከራን ችግርን ገፈት ቀማሽ ሆነዋል። ይሄ ችግሩ ገፈት ቀማሽ የሆነው ግን ዝቅተኛው ማህበረሰብ ነው። በስልጣን ላይ ያሉ ከትንሽ ከትልልቅ ያሉ ባለስልጣናት ቱባ ባለስልጣናት ግን ይሄ አስከፊ አስተዳደር እነሱን አልነካቸውም። ይሄ አስከፊ ምግባረ ብልሹ አስተዳደር የሆነው የኢትዮጵያን አስተዳደር ፍትህ ማጣት፣ የህዝብ ጤናማ አምሮ ማጣት፣ የተለያዩ ነገሮች እንዳሉ ሆነው ግን ለመንግስት ልንነውና ልናስተምረው ወይ ደግሞ ልንመክረው የሚገባ ነገር አንድ ነገር አለ። ይሄውም መልካም አስተዳደር ነው። መልካም አስተዳደር ዜጎች ሲወጡ ሲገቡ ከሀገራቸው ሲወጡ ወደ ሀገራቸው ሲመለሱ በሰው ሀገር ሆነው በተለያየ ባሉበት ሀገር ሆነው መልካም አስተዳደርን ይፈልጋሉ። መልካም አስተዳደር በበጎ ፈቃደኝነት የሚሰጥ ሳይሆን የሀገሪቷ ህግ የሚፈቅድላቸው ነው። የሀገሪቷ ህግ የሚፈቅድላቸው ነው ብለን ካልን የሀገሪቷ ህግ ለዜጎች የሚፈቅድላቸው የመናገር፣ የመጻፍ፣ የማንበብ የተለያየውን ነገር ሁሉ መብት ሊፈቀድላቸው ይገባል። ግን ምግባረ ብልሹና ብዙ በስልጣናቸው ተገን አድርገው ብዙዎችን ካሉበት ስፍራ ወደዛና ወደዚህ የሚያጎሳቁሉ ብዙ ቱባ ባለስልጣኖች ግን መልካም አስተዳደር ማለት እኛ የተናገርነውን መፈጸም ብቻ ነው ብለው ያስባሉ። ከመልካም አስተዳደር እጦት ብዙዎች ተሰደዋል። ብዙዎች መከራ ገፋት ቀማሽ ሆነዋል። ታዲያ መልካም አስተዳደርን ልናስተምራቸው ይገባል። መልካም አስተዳደር ማለት ዜጎች በሀገራቸው ላይ እኩልነትን መብትን የጠየቁት ሊመለስላቸው የተመለሰላቸው ደግሞ መብታቸው መሆኑን ማወቅን የተለያየ ነገሮችን እንግዲህ እንዲና እንዲንላለን። ታዲያ ከመልካም አስተዳደር እጦት ደግሞ አልፎ ሙሰኝነት ሙሰኝነት ሀገሪቷን በከፍተኛ ደረጃ ያሰቃያት ነው ያለው። መልካም አስተዳደር ያጡ ዜጎች መልካም ፍትህ ያጡ ዜጎች ደግሞ ድጋሚ በሆነ በሙሰኝነትና በብዙ ገንዘብ ምዝበራ ባለስልጣኖች ራሳቸውን አጨማልቀዋል። ባለስልጣኖች ይከሰሳሉ፣ ይከሳሉ፣ ይታሰራሉ፣ ይፈታሉ። ንጹሃን ዜጋ ግን ይታሰራሉ ግን አይፈቱም። ይታሰሩበትን ምክንያት አያውቁም። ለምን እንደታሰሩም ቢጠይቁም መብት የላቸውም። መፍታቸው ምን እንደሆነም አያውቁም። ባለስልጣናት ግን ለአንድ ቀን ወይም ለሁለት ቀን በሙስና ሰበብ ታስረው በማግስቱ ግን ድርጅቶቻቸውን ትልቅ ካምፓኒዎቻቸውን ሲያስተዳድሩ እናያቸዋለን። ሙሰኝነት የባለስልጣኖች ትልቁ ስራ ሆኗል። ባለስልጣኖች በሙሰኝነት ራሳቸውን አበልጽገው ብዙዎችን ደሃ አድርገዋል። ታዲያ ይሄ ያለ ነው እንግዲህ ፍትህ ያጣ መልካም አስተዳደር ያጣ እኛ ዜጎች በየእስር ቤቱና በተለያየ ቦታ ላይ ወንድሞቻችንና እህቶቻችን ጠፍተውና ወድቀውም እናያቸው። ታዲያ ለዚህ ነው ዓለም ፊቱን ያዞረው ይሄን ጥያቄ ሊመልስልን ይሆን? ብዙዎች ወደኛ የተመለከቱት መልካሙን አስተዳደር ያስተምሩልን ይሆን? ዜጎች ግን በእንደዛና በእንደዚህ የሚያሉ በተለያየ ችግር ውስጥ አሁንም በተለያየ ሀዘን ውስጥ ያለፉ ነው። ለገዢው ፓርቲ አሁን ስልጣን ላይ ለተቀመጠው አንድ ነገር ልንለው ይገባል። ሙስና ስራ አይደለም። ሙስና መብትም አይደለም። የዜጎችን መብት ማሳጣትም መብት አይደለም። ዜጎች በሚኖሩበት ሀገር መብታቸው ሊከበርላቸው ይገባል። ከፈለጉ ሊታሰሩ፣ ከፈለጉ ሊፈቱ፣ ከፈለጉ ሊገደሉ፣ ከፈለጉ ከሀገር ሊሰደዱ ይህ የመልካም አስተዳደር ውጤት አይደለም። መልካም አስተዳደር ዜጎች የታሰሩበትን ሊያቁ፣ የተወሰነባቸውን ፍርድ ሊቀበሉ፣ ይግባኝ ብለው መብታቸው ሊሰማ ወዘተርፈ። መልካም አስተዳደርን አምጥተናል ለመልካም አስተዳደር 30 ምናምን ተዋክተናል ብለን ካልን መልካም አስተዳደርን ወደ ሀገራችን እናምጣ። ወደ ሀገራችን ፊታቸውን ያዞሩ ትልልቅ ቱባ ባለስልጣናት የዓለም ሀያላኖች በሙሉ ምናልባት ለመልካም አስተዳደር ስለ ኢትዮጵያ ያስቡላት ይሆን ወይስ እንደለመዱት ምራባያውያን ከጥቅማቸው አንጻር ወይም ደግሞ ከሚያገኙት ነገር አንጻር ፊታቸውን ወደዛ ዙረው ይሆን? ከእንግዲህ ከምራባያውያንም ሆነ ከትልልቁ አሜሪካን ከእንግሊዝ መብትህና ፍትህ አንጠብቅም። ፍትህ ለኢትዮጵያ ህዝብ በጁ ነው ያለው። የኢትዮጵያ ህዝብ ፍትህን በጁ ስላለ ዛሬ ፍትህንም ተመጣጣበትን ንጻነትንም ተመጣጣበትን በጁ ተሰጠውን ኃላፊነትህን ይዘውጣ። ኃላፊነት እጅ ላይ ነው ያለው። ከእንግዲህ ፍትህ ከሰዎች አንጠብቅም። ፍትህ ከጣሊያን አንጠብቅም። ፍትህ ከጀርመን አንጠብቅም። ፍትህን የምንጠብቀው ከራሳችን ነው። አምባገነኖች ሊሰሙት የሚገባው፣ ጨካኞች ሊሰሙት የሚገባው ሁሉ ጊዜ መብላት መጠጣት እንደፈለጉ መሆን ብቻ ሳይሆን ጭቁኑና የተረሳውንም ዜጋ ማሰብ አለባቸው። እነሱ ሲበሉ የማይበሉትን፣ እነሱ ሲጠጡ የማይጠጡትን፣ በየሜዳው ላይ ወደቁትን ሊያስቡላቸውና ዝቅ ብለው ሊመለከቷቸው ይገባል። መልካም አስተዳደር ፍትህ ለኢትዮጵያ ህዝብ ይሁን። ሳምፔር ዘገየ ነኝ። አመሰግናለሁ።
አድማጮች በመከታተል ላይ ያላችሁት ከዚህ ከኢትዮጵያ ድምጽ ሬዲዮ የሚተላለፉ በርካት ፕሮግራም ነው። እንዴት ነሽ ሳንፒየር?
ሰላም ነኝ። እንግዲህ ፕሮግራማችን እንደዚህና እንደዚህ ያለ ጀምሯል። ባሉን አስመልክቶ ስልክ መደወል እንፈልጉን ደምተን አድማጮቻችን ስልክ ደውሉ ይላል ነው
0819100 ስለባሉ ያላችሁን አስተያየት እንዲሁም ሌሎችም ነገሮችን የተለያዩ ወቅታዊ ጉዳዮችም ላይ የምንለው አለን ካሉ
መደወል ይችላሉ
ማለት ነው። ለማንኛውም አድማጮች እስቲ ከሰሞኑ የተለያዩ አበይት ጉዳዮች እየተነሱ ነበር። ለምሳሌ የባራክ ኦባማ የኢትዮጵያና የኬንያ ጉብኝት ከሰሞኑ ከተላለፉት በርካታ ቁም ነገሮችን ወይም ደግሞ የተለያዩ ሰዎችን ካወያዩና ያነጋገሩ በማህበራዊ ድረገጾች ከቆየ ጉዳይ አንዱ የባራክ ኦባማ የኢትዮጵያና የኬንያ ጉብኝት ነው። እንግዲህ ይሄንን ጉዳይ በማስመልከት በርካታ ነገሮች በመረጃነት ሲለቀቁ ቆይተዋል። እስቲ ለግንዛቤ እንዲሆናችሁ የተወሰነውን ላሰማችሁ። ኦባማ በኬንያ ጉብኝት ከመደረግለት ጥበቃ 10 አስደናቂ ነገሮች ተብሎ የወጡ ጽሑፎች ናቸው። ፕሬዝዳንት ባራክ ኦባማ በኬንያ ቆይታቸው ለ8 ሰዓት ብቻ ለሚያደርጉት ቆይታ የሚከተሉት ነገሮች እንደሚከናወኑ ይገለጻል። አንደኛ የኬንያ የውሃ አካላት ሃይቆችና የባህር ክልል በሙሉ በአሜሪካ የባህር ኃይል ቁጥጥር ስር እንደሚሆኑ ዘገባ ያመለክታል። ሁለተኛ የኬንያ ልዩ እንግዳ ጥበቃ የሚመሩት የሲአይኤ FBI እና US Secret Service እንደሚሆኑም ተነግሯል። ሶስተኛ የጆሞ ኬንያታ አውሮፕላን ማረፊያ የአሜሪካ ፕሬዝዳንታዊ አውሮፕላን Air Force 1 ለማስተናገድ ለ2 ሰዓታት ዝግ ይሆናል። አንድም ኬንያው ሰራተኛ በልዩ እንግዳ ማረፊያው እንዲገባም ሆነ በዛ አካባቢ ዝር እንዲል አይታሰብም። አየር ማረፊያው በአሜሪካ የበረራ ባለስልጣን በፔንታገን ቁጥጥር ስር ይሆናል ይላል መረጃው። አራተኛ የኬንያ የአየር ክልል ሙሉ ቁጥጥርና ተዛዝ የሚደረግበት ከዋሽንግተን ዲሲ ሲሆን በሰሜን አፍሪካና በህንድ ውቅያኖስ የሚገኙት የአሜሪካ ራዳሮችን አይናቸው ሲያርገበገብ የአየር ክልሉን ይቃኛሉ ይላል። አምስተኛ ግዙፉ አብርሃም ሊንከን የተባለ የጦር መርከብና የጦር ጀት ተሸካሚ መርከብ በተጠንቀቅ በሞምባሳ ወደብ ላይ ይገኛሉ። እነዚህ መርከቦች አስፈላጊ ሆነው ከተገኘ B-52 የተባለውን ቦምብ ጣይ ጀቶች ለማስወንጨፍ ፈጣን ኤሌክትሪክ አገልግሎት ካስፈለገ ለማቅረብ ዝግጁ ይሆናሉ ይላል። ስድስተኛ ኦባማ የሚንቀሳቀስባቸው ጎዳናዎች በሙሉ የሚዘጉና ከቴክሳስ አሜሪካ የሳተላይት ቁጥጥር ይደረግባቸዋል ይላል። ሰባተኛ ለ8 ሰዓት ምንም አይነት የንግድ መርከብ በሞምባሳ ወደብ እንዲገኝ አይፈቀድም። ስምንተኛ ፕሬዝዳንቱን የሚያጅቡት ከ100 የሚበልጡ ተሽከርካሪዎች የርቀቀ ቴክኖሎጂና የጦር መሳሪያ የተገጠመላቸው ማንኛውንም አይነት ቦምብ መቆጣጠርና መከላከል የሚችሉ ይሆናሉ ይላል። ዘጠነኛ ኬንያ ፕሬዝዳንት የግል ጠባቂዎች ከፕሬዝዳንታቸው ዙሪያ መገኘት አይፈቀድላቸውም። አስረኛ የናሳ የጠፈር ምርምር ተቋም በኬንያና በመስራቅ አፍሪካን የአየር ክልል በጥብቅ ደህንነት ውስጥ መሆኑና በህዋ ባሉ ሳተላይቶቹ ይከታተላል። ኔቶ ራዳሮችና በመላው አፍሪካ የሚደረጉ በረራዎችን ለ8 ሰዓታት በጥብቅ ቁጥጥር ይከታተላል ይላል። ይሄ ከሰሞኑ የወጣ በፕሬዝዳንት ባራክ ኦባማ የኬንያ ጉብኝት የወጣ ዘገባ ነው። ተጨማሪ ሌሎችን ነገሮችን መልሰን እናነሳለን። መልካም ቆይታ። አድማጮች በፕሬዝዳንት ባራክ ኦባማ ጉብኝት ዙሪያ የተለያዩ አንዳንድ ዘገባዎችን የወጡት ነገሮችን እየሰማችሁ ነው በረ አሁን ተጨማሪ እስቲ በራሪው በተመንግስት በሚል ስለአሜሪካው ፕሬዝዳንት ባራክ ኦባማ የሚጓዙበት ኤርፎርስ 1 አውሮፕላን የወጣው መረጃ እንደዚህ ይሰማል። በራሪው በተመንግስት ይላል ስለአሜሪካ ፕሬዝዳንት ሻል አውሮፕላን ይሄን ያቆሩናል ወይ ከሚለው የተገኘ ጽሑፍ ነው። ይሄ 747-200 ቦይንግ አውሮፕላን 203000 ጋሎን ነዳጅ ከሞላ በኋላ ግማሽ ዓለምን ምንም ሳይርፍ መዞር ይችላል ይላል ዘገባው። ለቀናት ምድር ላይ ማረፍ ሳይያስፈልገው B2 ቦምባርዲየር በተሰኘ ኤርፎርስ 1 ጄት ከአየር ላይ ነዳጅ እየተሞላለትም መብረር ይችላል። ይህ ቦይንግ ለፕሬዝዳንቱ ደህንነት ሲባል በአብዛኛው የሱ መንታ ከሆኑ ተመሳሳይ አውሮፕላኖች ጋር አብሮ ይበራል። አነስተኛ ክሊኒክ አይደለም አነስተኛ ሆስፒታል እጅግ ከሰለጠኑ ዶክተሮች ጋርና ለሁሉም የህመም አይነቶች የሚያገለግሉ መድኃኒቶችን ያዘ ፋርማሲ አለው። ECM electric difference የጣላት ራዳሮችን ብሎክ ማድረግና ወደ አውሮፕላኑ የተተከሱ ሚሳኤሎችን አቅጣጫ ማሳት የሚችል ኤሌክትሮኒክ መሳሪያ ተገጥሞለታል። የተሟላና ዘመናዊ ቢሮ ፕሬዝዳንሻል መኝታ ክፍል ዘመናዊ ጂምናዚየም 100 ሰዎችን ማስተናገድ የሚችል የተሟላ ኪችን ለ2000 ሰዎች የሚበቃ የምግብ ክምችት ያለው ጥም ያለ ስቶር ጋዜጣው መግለጫ የሚሰጥበት የተደራጀ አዳራሽ 85 የስልክ መስመሮች በእነዚህ ስልኮች ከ45000 ጫማ ላይ ወደ የትኛውም የዓለም ክፍል መደወል ይቻላል። በመጨረሻም የአውሮፕላን በከፍተኛ ባለስልጣኖችም ቢሆን መጎብኘት አይችልም ይላል የወጣው መረጃ። አድማጮች እንግዲህ በመከታተል ላይ ያላችሁት የኢትዮጵያ ድምጽ ሬዲዮ ነው። አሁን አንድ ኦዲዮ እናሰማለን። ይሄ ኦዲዮ በተለይ በኢትዮጵያ እስር ቤቶች ውስጥ የተፈጸሙ ያሉ ሰቆቃዎችን ምን ይመስላሉ የሚለው እንደማሳያ እንደ አንድ ማሳያ ነው። አቶ አበበ ካሴ የተባሉ የአንድነት ፓርቲ አመራር የነበሩ በተለይ ነዋሪነታቸው በሰሜን ጎንደር የነበሩ በማከላዊ እስር ቤት 5 ወር ቆይታ አድርገው ነበር። አሁን በቃሊቲ እስር ቤት ይገኛሉ። እና እኚሁ ግለሰብ ከቃሊቲ እስር ቤት የደረሰባቸውን ነገር በደብዳቤ ጽፈው በድምጽ
ኦዲዮ እንዲላክላቸው አድርገው በየፌስቡክ ላይ ያለ መሰለኝ
ነው። አዎ በኢሳትና በሌሎችም እንትኖች ላይ ያለ ያንን እስቲ ምናልባት በኢትዮጵያ ማከላዊ እስር ቤቶች ውስጥ የሚፈጸመውን በደል ምናልባት ባጭሩም ቢሆን ያሳያል ከሚል አድማጮች እንዲሰሙት እንጋብዛለን።
ግን አንድ ነገር ልንወደው ምንድነው እዚህ ማከላዊ ውስጥ የሚደረገው ነገር እንደው ዜጋ በዜጋው ላይ እንደዚህ ያደርጋል ወይ የሚያስብል ነው። እንደው ኢትዮጵያዊ ሆነው ወንድሙን እንዴት እንደዚህ እንዳሰቃቂና መራር ነገር ለም ዜጎቻችን ላይ እንደምናደርግ እንግዲህ የሚሰሙ ይሄንንም የሚሰሙ የነሱ ሰዎች ማድረግ የሚገባቸው ነገር ቢያደርጉ መልካም ነው። ለዜጎች ይሄ ነገር አይገባቸውም ነበር።
ተከከለ
አበበ ካሴ ባላለው የሰሜን ጎንደር ተወላጅ ነኝ። በማከላዊ እስር ቤት ከአምስት ወር በላይ ታስሬያለሁ። ከዚህ መካከል 4 ወር ከ25 ቀናት በጨለማ ቤት ተቆልፎብኝ ቆይቻለሁ። ማከላዊ በነበርኩበት ወቅት የሁሉም እግርና እጆቼ ጥፍሮች ተነቅለዋል። አንዳንድ ቀን እጅ ላይ የሆነ ነገር ስለሚወጉኝ ጥፍሮቼ ሲነቀሉ አላውቅም። ስነቃ ነው መነቀላቸውን የማውቀው። ከዛም ቁስሉን እየነካ እየነካኩ ያሰቃዩኛል። ማደንዘጃ ለምን እንደሚውኝ አላውቅም። ጥፍሮቹን ሲነቅሉኝ ብቻ ሳይሆን ሌላ ጊዜም ራሴን እንድስት ያደርጉኛል። እጅና እግሬን አስረው እንደ ፍሪጅ ባለቃ በረዶ ውስጥ ያስቆሙኛል። ለብዙ ሰዓት በጣም ቀዝቃዛ የሆነ ቦታ ላይ እስክደነዝዝ ቆሜውላለሁ። እስኪበቃቸው ከደበደቡና እጅ እግሬን አስረው ከምርመራ ክፍሉ በታች በሚገኝ ምድር ቤት ክፍል ውስጥ ያለ ጉድጓድ ላይ ጥለውኝ ይሄዳሉ። ጉድጓዱ ጉንዳንን ጨምሮ ተባዮች ያሉት ነው። ከዚህም በተጨማሪ እግሬንና እጄን አስረው ዘግዝቀውኝ ይሄዳሉ። የመጣው ሁሉ ዥዋዥዌ እንደሚጫወት ሕፃን ወዲህና ወዲህ ያደርገኛል። ገልብጠው አስረው ሲዘቀዝቁኝ በአብዛኛው ራሴን እስታለሁ። እግርና እጄን ከወንበር ጋር ያስሩኛል። ከወንዶች በተጨማሪ ሴቶችም ይመረምሩኛል። ሴቶቹ የሚመረምሩኝ ራቁቴን አድርገው ነው። እነሱም ራቁታቸውን ሆነው ነው የሚመረምሩኝ። አሁን ለመናገር የማልደፍረው አጸያፊ ነገርም ፈጽመውብኛል። ይህን አጸያፊ ነገር የሚፈጽሙት አደንዛዥ እጽ እየተጠቀሙ ነው። ይህን ሲያደርጉ በአይኔ አይቻችኋለሁ። መርማሪዎቹ ሰውነቴን በኤሌክትሪክ አቃጥለውኛል። ኤሌክትሪኩን የሚሰኩት ደረቴና የውስጥ እግሬ ላይ ነው። በዚህም የውስጥ እግሬ ተገልብጦ ሌላ ሰውነት አምጥቶ ነበረ። እጄን ወደ ላይ አስረው ብልቴ ላይ ሃይላንድ ውሃ አንጠልጥለውበታል። ሴቶቹ ሃይላንዱን የሚበቃቸውን ያህል ያወዛውዙታል። በዚህ ምክንያት ከጥቅም ውጪ ሆኗል። የዘር ፍሬን ከጥቅም ውጪ አድርገው ዘሬን እንዳልተካ አድርገውኛል። ሽንቴንም መቆጣጠር አልችልም። ይህን ያህል አሰቃይተው ከጥቅም ውጪ ሲሆን ቅሊንጦ አምጥተው ጣሉኝ። 11 ወር ያህል አልጋ ላይ ነበርኩ። በኤሌክትሪክ ግርፊያው ምክንያት ግራ ሰውነቴ ሽባ ሆኖ ነበረ። ግራ እግሬም መንቀሳቀስ አይችልም። በምርኩዝ ነበር የሚሄደው። አሁንም እያነከስኩ ነው የሚሄደው። በተለይ ማዕከላዊ ውስጥ ይህን ያህል የሚያሰቃዩኝ አንደኛ የሚያግዛችሁ አገር ማን ነው በሚል ነው። ሁለተኛ ደግሞ አማራ ክልል ውስጥ እንድትንቀሳቀሱ የሚተባበራችሁን የብአዴን ባለስልጣናት ስም ተናገር እያሉ ነው። በሶስተኛ ደረጃ የሚያሰቃዩኝ የት ቦታ ነው የሰለጠንከው እያሉ ነው። እዚህ ቅሊንጦ ከመጣው በኋላም ያሰቃዩኛል። ወጣቶች እንዳይቀርቡኝ ያስፈራሯቸዋል። ማንም ጠርቶ እንዳይጠይቀኝ እየተደረገ ነው። ጨለማ ክፍል ወስደውም አስረውኝ ያውቃሉ። እነሱ ደብድበው ከጥቅም ውጪ ካደረጉኝ በኋላ የምደገፍበትንም ምርኩዝ ቀምተውኛል። ይህ እኮ የጦር መሳሪያ አይደለም፣ እንጨት ነው። ለምን ትቀሙኛላችሁ? ደግሞ እናንተ ናችሁ እንዲህ ያደረጋችሁኝ ብያቸው ነበረ። የሚሰሙ ሰዎች አይደሉም። የታሰርኩበት ክፍል ውስጥ እንድተኛበት የተሰጠኝ ቦታ ሽንት ቤቱ አጠገብ ነው። ሽንት እየሸተተኝ ነው የምተኛው። ወደ ሌላ ቦታ ቀይሩኝ ስላቸው ደግሞ ላንተ ይህ አንሶ ነው ይሉኛል። ያ ሁሉ ድብደባ ደርሶ ብኝ አልጋ ላይ በነበርኩበት ወቅት ወጣቶቹ ሕክምና እንዳገኝ ወደ ሐኪም ቤቱ ወሰዱኝ። እነሱ ግን ላንተ ሕክምና ሳይሆን ጥይት ነበር የሚገባህ ብለው መለሱኝ። እንዲህ እያሉ ለምን እንደማይገድሉኝ ይገርመኛል። በአሁኑ ወቅት ኢትዮጵያ ልጆቿ ለእልቂት፣ ለስደት፣ ለግድያ እየተዳረጉ ነው። በአካልም ሆነ በስነ ልቦና ከፍተኛ ጉዳት እየደረሰባቸው ነው። ዓለም ለሰው ልጅ ምቹ በሆነችበት ዘመን እኛም ከዓለም ውጪ ሆነናል። የመናገር፣ የመሰብሰብ፣ የመደራጀት በአጠቃላይ ሰው የሚያደርጉንን መብቶች ተነጥቀናል። ከሰው የማንቆጠርበት ጊዜ ላይ ደርሰናል። ገዢዎቻችን ሕዝብን እየገደሉና ከሰው በታች አድርገውንም ቢሆን ግን ዓለምን እያታለሉ ነው። በጣም የሚያሳዝነው ደግሞ ይህ ሁሉ የሚደረገው የአንድን ቡድን የበላይነት ለማስፈን መሆኑ ነው። እንዲጠፋም ሆን ተብሎ ጥቃት የሚደርስበት ሕዝብም እንዳለ እያየን ነው። ግን ኢትዮጵያ የ95 ሚሊዮን ሕዝብ አገር ናት። አሁን ያለው ስርዓት የአንድ ቡድን ስርዓት ነው። ለሱ መኖር ደግሞ ሌሎቹን ገድሎ አሰቃይቶ አሳዶ መኖር ይፈልጋል። ለስሙም የብሔር ብሔረሰብ መብት እናከብራለን ቢባልም እውነቱ ግን ኢትዮጵያውያን የመናገር፣ የመጻፍ፣ የመደራ መደራጀትና ሌሎች መብቶችን ተነፍጎ ከሰውነት ወጥቶ ይገኛል። በአለም ደረጃ ሰባዊና ዲሞክራሲያዊ መብት ቋንቋና ዘርን አይለይም። የሚደረገው በዝባዊ ወያኔ አርነት ትግራይ ስርዓት ብቻ ነው። እኔ በርካታ ሰቆቃ የደረሰብኝ ሰው ስለሆንኩ ስርዓቱ የሚፈጽመውን የሰባዊ መብት ጥሰት ለመመስከር እችላለሁ። እዚህ እኛን እንደዚህ ሲያሰቃዩ ሀገሪቱን ገንዘብ መዝብረው የታሰሩ ሰዎች ምንም አይሆኑም። ተመችቷቸው ነው የሚኖሩት። ቅሊንጦ ውስጥ ሰው እንዳይቀርበኝም ቢፈልግ ሰው ግን በጣም ይወደኛል። አሁን ጥፍሮቼ በቅለዋል። መራመድ ሽያለው። አንድ ሺህ ዓመት አይኖርም። በጣም ብዙ ወገኖቻችን ሞተዋል። እኔ አለው። ግን አብዛኞቹ ባለስልጣናት እኔ ላይ የደረሰውን ጨምሮ በበርካታ ኢትዮጵያ ላይ በፈጸሙት ወንጀል መጠየቃቸው የማይቀር ነው። ይህ ሁሉ በደል ደረሰብኝ ስል ዝም ብዬ አይደለም። ማንኛውም ሰው መጥቶ የተሸማቀቀውን እግሬን ቅጥ ባጣ ድብደባ የተጎዳውን ሰውነቴን ማየት ይችላል። ጥፍሮቼንም ለምስክርነት ይዣቸዋለሁ። እነሱ ነቅለው ጥለዋቸው ሲሄዱ እኔ ስነቃ ሰብስቤ አስቀምጣቸዋለሁ። የተወሰኑትን ለማስረጃነት ይዣቸዋለሁ። ይህን ስል ግን እኔ ላይ የደረሰው ስቃይም የማይጠበቅ ሆኖ አይደለም። እነዚህ ሰዎች እንኳንስ ግለሰብ ሀገርን ገንጥለዋል። ከአርባ ዓመት በፊት የነበረው የኢትዮጵያ ካርታ ተሸርፏል። እንኳን ሰው ሀገርም ለማጥፋት እየሰሩ ነው። ታሪካቸው አመጣጣቸው የሚያሳየው ይህንን ነው። ይህን ሁሉ የምለው መታወቅ ስላለበት ነው። አበበ ካሴ ነኝ ከቂሊንጦ።
አድማጮች ረፋዱ ላይ ከኢትዮጵያ ሳተላይት ቴሌቪዥን የተላለፈ ሰበር ዜና ሚላለ እንደዚሁ በቀጥታ እናሰማቸዋለን ብሎ
መልካቾቻችን ሰበር ዜና አለን። የአርበኞች ግንቦት 7 ሊቀመንበር ዶክተር ብራኑ ነጋ ኤርትራ ገቡ። ለኢሳት የደረሰው ዜና እንደሚያመለክተው ዶክተር ብራኑ ነጋ ወደ ትግሉ ቦታ ያመሩት ትግሉ መሪዎቹን በቅርብ የሚፈልግበት ወሳኝ ደረጃ ላይ በመድረሱ እንደሆነ ተመልክቷል። ከዶክተር ብራኑ ነጋ በተጨማሪ ሌሎች የንቅናቄ አመራሮችም በተመሳሳይ ኤርትራ መግባታቸው የታወቀ ሲሆን ለኢሳት አስተያየታቸውን የሰጡ የንቅናቄው አመራር የዶክተር ብራኑን ወደ ትግል መውረድ አረጋግጠዋል። የኢትዮጵያ ህዝብ በተቻለ ሁሉ ትግሉን እንዲቀላቀል ሌሎችም እንዲከተሏቸው ጠይቀዋል። እኚሁ የንቅናቄው አመራር ወሳኝ የሆነ ትግል ውስጥ ገብተናል፣ ትግሉ የመሪዎችንም መስዋዕትነት እየጠየቀ በመሆኑ እጅ ለእጅ ተያይዘን በዘረኛው ስርዓት ላይ እንነሳ ሲሉ ጥሪ ማቅረበዋል።
አሁን በሰበር ዜና እንደሰማነው እንግዲህ የግንቦት አርበኞች ግንቦት 7 ሊቀመንበር ዶክተር ብራኑ ነጋን ጨምሮ ሌሎችም አመራሮች ወደ ትግሉን ለመቀላቀል ወደ በርሃ መውረዳቸውን ይናገራል ዜናው። እንግዲህ አርበኞች ግንቦት 7 ከሁለት ሳምንት በፊት መስለኛል አዲስ ወታደራዊ ዘመቻ በስልጣን ላይ ባለው ኃይል መጀመሩን ተከትሎ ላለፉት ሁለት ሳምንታት በተለያዩ በሰሜኒቱ የሀገሪቱ ክፍል በተለያዩ አቅጣጫዎች የተለያዩ ወታደራዊ ውጊያዎች የሚካሄዱበት ሁኔታ ነው ያለው። እንግዲህ ያ ነገር አቅጣጫውን እያሰፋና እያጠነከረ ደግሞ አሁን እንደሰማነው በዜናው
ትልቅ አመራሮችም ወደ ሜዳው እንደወረዱ ነው።
አመራሮቹ መስዋዕትነትን የሚጠይቅ ሌላውን አባላቶቹን ብቻ ሳይሆን አመራሮቹም በቅርብ አመራር ላይ መስጠት እንዲሁም አመራሮቹም በቅርበት ሆነው እስከ መስዋዕትነት ድረስ የሚጠይቅ ወሳኝ የትግል ምዕራፍ ላይ በመደረሱ ይሄ ነገር መሆኑ ተዘግቧል። እንግዲህ በዚህና በሌሎችም ጉዳዮች ላይ አስተያየትም ያላችሁ ወገኖችም የተሰማችሁን ስሜትን መግለጽ ትችላላችሁ።
ማድረግ የሚገባውን ነገር ምንድነው? መሆን ያለበት ነገርስ ምንድነው? የራሳችሁን አስተያየት ለዚህ ነገር ይሄ ምን መሆን አለበት የሚለውን ነገር በስልክ መስመራችን ላይ እየደወላችሁ አስተያየታችሁን መስጠት ትችላላችሁ።
ከዚህ በተረፈ በሰሞኑ እንግዲህ እዚህ በስዊድን ያሉ ኢትዮጵያውያኖችም ሌሎችም እንደሚታወቀው ለሽርሽርም ለስፖርትም በሚል ወደ ጀርመን አቅንተዋል። የአውሮፓ ስፖርት ፌስቲቫል በጀርመን ፍራንክፈርት እየተከናወነ ይገኛል። በዚህ ጀርመን ፍራንክፈርቱ የስፖርት አመታዊ ፌስቲቫል ትናንት ተጠናቋል። እዛ የሚገኙ ባልደረቦቻችን ጋር ስልክ ብንደውል ለጊዜው እየመለሱ አይደለም። እንግዲህ እንቅልፍ ጥሏቸው ይሁን አይታወቅም። ለማንኛውም እነሱን እንዳገኘን ወደ መስመር አስገብተን ስለ ጀርመኑ ሁኔታ የስፖርቱ እንዴት ተከናወነ ምን ነበር የሚለውን ለመዳሰስ እንሞክራለን። መልካም ቆይታ። አድማጮቻችን አሁን በመስመር ላይ አንዳንድ ጉዳዮችን ለማነጋገር አድማጭ መስመር ላይ አሉ። ሃሎ ጤና ይስጥልኝ።
ጤና ይስጥልኝ።
እንደምን አረፈዱ? አስተያየት ለመስጠት ነው የደወሉት?
አስተያየት ለመስጠት ነበር የደወልኩት። ሰላማዊ አስተዳደርን በሚመለከት
ሲሉ እስቲ
ኦኬ አየር ላይ እንደሚተላለፍ ነው ፈልጋለሁ። አየር ላይ ተላለፍ እንደሚል ወንድም ሰሞኩ
እንግዲህ ሬዲዮ እየሰሙ ሆነ አየር ላይ ነው።
ኦኬ እኔ አየር ላይ እንደሚተላለፍ ስላልሰማሁት ነው እንደዛ ማለት ያለው።
እሺ
ለማንኛውም አየር ላይ የሚተላለፍ ከሆነ ዋናው ሐሳቢ እኔ ልናገር የፈለኩት የኢትዮጵያ ተቃዋሚዎች በምታደርጉት ትግል ላይ ከወያኔ ጋር ማንኛውም ልብና ህሊና አስተሳሰብ ያለው ሰው ሊደግፋችሁ የሚገባው ምክንያቱም የተጻፈውን ህገ መንግስት ሊያከብር ያልቻለ መንግስት ስላላችሁ ይሄኛው ደግሞ በትክክል መደገፍ ያለበት ነው። ችግር ያለው እዚህ ነጥብ ላይ እናንተ ኢሳትንና ግንቦት ሰባትን ደግፋችሁ ህገ መንግስት የሌለው መንግስት ይሻላል ለብላችሁ እስካቀረባችሁ ድረስ በምን አይነት ነው ይሄንን ሬት ፈርዲግ የምታደርጉት ወይ ትክክል ነው ብላችሁ የምታስቡት? ሌላው ህዝብ ሲጨፈለቅ እናንተ ትክክል ነው የምትሉ ከሆነ እናንተ ስትጨፈለቁ ግን እኛ ትክክል አይደለም ብለን እናንተ ለመታገል ምን ቆሙ? ምን አይነት ምክንያት ይኖር ነው
ትክክል አይደለም ሌላው ሰው ሲጨፈለቅ ትክክል ነው ብለው ያሉት ማለት ነው?
እናንተ ይሄንን ስነ ስርዓት ያለው መንግስት አይደለም ብላ ያቀረበችው እህታችን የግንቦት ሰባት ደጋፊ የኢሳት ደጋፊ ሆነ ኢሳት በሻዕቢያ የሚደገፍና ህገ መንግስት የማያከብር ህዝቡን የሚጨፈልቅ ህዝቡን መከራ ላይ የሚያወጣ እናንተ ሱዱን ላይ ተቀመጣላችሁ አላችሁ ታቆታላችሁ ኢትዮጵያ ውስጥ ሌላ ጉዳይ እንኳን ቢኖር ሱዱን ውስጥ
እርሶ ማስረጃ አለዎት ኢሳት በሻዕቢያ እንደሚረዳ?
አዎ በደም በስነ ስርዓት ማስረጃ አለ። ይሄ ማስረጃ ያለን በደም በስነ ስርዓት ማስቀረብ እንችላለን። እሱ ብቻ ሳይሆን ደግሞ የግንቦት ሰባት መሪዎች ራሳቸው በግልጽ ተናግረውታል። የነሱ የገበብ ምንጫቸው የመጀመሪያው ጊዜ ዲፕሎም እየተሰጠ ይሰጥ ነበር ለውሻም ለድመትም። አሁን ግን እንደምናየው ከሆነ ከኤርትራ መንግስት ንጹህ ገቢ እንደሚያገኝ ራሱ ተናግረዋል። ዶክተር ብርሃኑ ይሄንን ነገር በግልጽ የተናገሩት ነው። እኛ ሊያግዘን ከሚፈልገው ጋር ሁሉ እንታገዛለን ብለዋል።
እሱ ተከከለ ነው እሱ ተከከለ ነው
እሱ ግን ችግር አይደለምማ እሱ ችግር አይደለም። እኛ እንደ ኤርትራ ተቃዋሚዎች ከኢትዮጵያ መታገዝም አንፈልግም ምክንያቱም የኢትዮጵያ መንግስት እየጨቆነ ነው። በኢትዮጵያ ህዝብ ታክስ እኛ ፋይናንስ መደረግ አንችልም።
ነገር ግን ኢትዮጵያ ውስጥ የኤርትራ ተቃዋሚዎች የሉም ነው የሚሉት?
የሉም አይደለም የምለው ያለሁት ይሄንን እናንተ የምታገኙትን አይነት ሀገዝ እኛ አናገኝም አንፈልግም ብናገኝም አንፈልግም።
እዛ ግን እየታገዙ ያሉ በርካታ ኃይሎች እንዳሉ ነው ምን ሰማኝ።
ስደተኞች አሉ ኃይሎች ግን የሉም። በኢትዮጵያ መንግስት የሚታገዙ ኃይሎች የሉም። እናንተ ግን እንደ ኃይል መጠን እንደ ሚዲያ መጠን የምትታገዙ እንዳላችሁ እናቃለን። እኛ እናንተን ትግላችሁ ላይ ለመደገፍ እየፈለግን እናንተ ገዳያችን ላይ ቆማችሁ እንደዚህ አይነት ነገር የምትሰሩት እንዴት አድርጎ ያስማማን ይችላል?
እንግዲህ ያውሎት ይሄ የፖለቲከኞቹም የመለሱት ጉዳይ ነው። እኛ ያው እንደ ሚዲያ እንጠይቃለን የሚጠየቅ ነገር ነው። ነገር ግን ባሉት ወቅታዊ ነባራዊ ሁኔታዎች ካሉት በርካታ መረጃዎች አንፃር አሁን ባለው ሁኔታ የትግል አጋሮቹ ወይም ደግሞ ይሄንን የትግል ስልት የመረጡት ኃይሎች ግራና ቀኝ አይተው የሚያዋጣውን ትርፍና ኪሳራውን አይተው የተገባበት ነው። ይሄ ማለት ከኤርትራ ጋር
ይሄ ደግሞ
እርሶ እንደሚያውቁት ከኤርትራ ህዝብ ጋር በጣም ሰፊ ወዳጅነት ያለው ነገር ነው።
ከኤርትራ ህዝብ ጋር ይሄ የወዳጅነት ነገር የለም። ይሄ ፖለቲካ ነው። ፖለቲካ ላይ ወዳጅነት የሚባል ነገር የለም። የሚያስማማህን ነው የምታደርገው። እኛ ይሄኛውን ለሚቀጥለው ኤርትራ እንኳን ከህግደፍ ዞር ብናደርጋት ከኢትዮጵያ ህዝብ ጋር ያስማማን ስለማይችል ይሄኛው አንቀበለውም ብለን ነው ወያኔን ዞር ያደረግነው። እናንተ ግን እንዴት አድርጋችሁ ነው እኛን ከሚገድለን ጋር አንድ ላይ ለመኖር የመረጣችሁት? የሚቀጥለው ላይ እናንተና እኛን ያስማማናል ይሄ? ምክንያቱም ፖለቲካ ላይ የምታደርገው ስቴፕስ ሁልጊዜ አስበህ ነው የምታደርገው።
እንግዲህ ይሄ የውሉት ፖለቲከኞቹ ይሄን ነገር ያስባሉ። ከኤርትራ መንግስት እርዳታ ማግኘት የኤርትራን ህዝብ መጥላት ማለት የሚል በፍጹም አይሆንም።
ህዝብ አይደለም ይሄ፣ ህዝብን አይደለም ማጥፋት ነው። መጥላት ሳይሆን ማጥፋት ነው። ምክንያቱም ህግደፍ የተያያዘው ከኛ ጋር የማጥፋት ጉዳይ ነው። እናንተ ጋር ወያኔ ጋር ግን ለየት ያለ ነው። እየተነጋገርን ነው
አለ።
ኦኬ። እናንተ ኮንስቲቱሽን ባለው ኮንስቲቱሽኑን በስራ ላይ አላውልም ያላችሁ ነው የምትናገሩት ያላችሁ። ተቀባይነት አለው እኔ ሊገባኝ ይችላል፣ ምክንያቱም እደግፈዋለሁ የእናንተን ትግል።
ኦኬ። ለማንኛውም
እናንተ ግን ኮንስቲቱሽን የሌለውን እንጨፍልቅ ነው የምትሉት ያላችሁ። እንዴት ብሎ ነው ከኛ ጋር የምንስማማው?
እንግዲህ የውሎት እንግዲህ ይሄን የሚመለከታቸው ወገኖች ጋር ውይይት ማድረግ ይሻላል። ለሰጡን ውይይት ሐሳብ በጣም አመሰግናለሁ እርስዎን።
ስለዚህ ይሄኛውን እንቀጥልበታለን እስካላችሁ ድረስ፣ እናንተ ይሄንን ስራ እንሰራለን እስካላችሁ ድረስ ይሄ እኔ ከእናንተ ጭንቅላት ላይ አልወርድም። ምክንያቱም እኔ እስካሁን ድረስ ደግፋችሁ ነበረ። ካሁን በኋላ የምደግፋችሁ ከሆነ ደግሞ እናንተም ደግሞ እኔ ከኔ ጋር እንዴት እንደምትሰሩ ማሰብ አለባችሁ። ከኔ ጋር ሳይሆን ከኤርትራ ህዝብ ጋር።
አድማጬ እንግዲህ ሳሰተን አወያይተናል። አንድ ነገር ልንሎት የሚገባው ነገር ምንድነው? ይሄ እኛ ሚዲያ ነን። ይሄንን የፖለቲካ ፓርቲዎችን እነሱ ጋራ መነጋገር ትችላላችሁ። አምባገነኖች ለምን ተነኩ የምትሉ ከሆነ ሚዲያ አምባገነኖችን ከመንካት ወደ ኋላ አይልም። አሁንም የኤርትራ ህዝብ ማለት የኢትዮጵያ ህዝብ ነው። የኤርትራ ህዝብና የኢትዮጵያ ህዝብ ተለያይቶ አይቀርም። የግድ ስለተጣላን እድሜ ልክ ተለያይተን አንቀርም። በዚህ አጋጣሚ አብረን የምንሆንበት ነገር ሊከሰት ይችላል። የኤርትራ ህዝብ ማለት የኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ ማለት የኤርትራ ህዝብ ነው። ፖለቲካ ሌላ ነገር ነው።
እሱ ተለያይተናል። እሱ እንደገና ልንጋባን ይችላል። የተፋታ ይጋባል።
እናመሰግናለን።
ደህና ይዋሉ። እርሶ
አይቀርም እሱ። አመሰግናለሁ። ደህና ይዋሉ።
ላስተያየት ሰጪ መስመር ላይ አሉ። ሃሎ ጤና ይስጥልኝ።
ሃሎ ጤና ይስጥልኝ።
ሰላም ሰላም። እግዚአብሔር ይመስገን ደህና።
አሁን የወያኔ አሽቀባጭና ወያኔ ሆኖ ሰው እየተናገረው ሰው ይምላሽ ለመስጠት ነው።
ይቀጥሉ ለመጀመሪያ
26 አመት በግፍ ነው ይሄ መንግስት የሚገዛው። በማንኛውም ዓለም ላይ 96% ተመረጥ ከሚል መንግስት የለም። በማንኛውም ዓለም ላይ 100% ፓርላማ ገባው እንዴ ሰው የለም። ግፍ እንደሆነ ዓለም ያወቀው ፀሐይ ወቀው ሊታል። ኤርትራ በሚባለው ጉዳይ በጣም ነው ልብ ነው የነካው። ኤርትራን ያገባ ኤርትራን የመጥየው ሳበ ወያኔ ነው ከመጀመሪያው ጀምሮ። ከኤርትራ ጦርነት ጀምሮ ወደ ግማሽ ሚሊዮን ህዝብ ያሰደደ ከአስር ሺህ ህዝብ በላይ ያስገደለ የኤርትራ ወያኔ መንግስት ነው። ያ ይብቃ ተብሎ አቶ ስዩም መስፍን ኤርትራ ባይደሜ ለኢትዮጵያ ተመልሳለች ብሎ በአገር ላይ ያስጨፈረ ህዝብ መጨረሻ ግን እስካሁን ድረስ የኢትዮጵያ ያልሆነች ለዓለም የተፈረደባት እንደ ምን አይነት ሞራል ነው ያላቸው? አሁን አልፎ ተርፎ አፍንጫችን ስበኛ ሬዲዮ ላይ መናገራቸው ትንሽ ህሊና እንትን መኖር አለበት።
ኦኬ
እርግጥ የልጅ እህቴ እንዳለችው የኢትዮጵያ ህዝብና የኤርትራ ህዝብ ሲባል የትኛውን ክንድ ነው ቆርጠን የምትለው? የኢትዮጵያ ህዝብና የኢትዮጵያ የኤርትራ ህዝብ ተዋልዷል። ፖለቲካ ችግር ቢኖር ያ ጊዜ የሚፈታው ነው። ስለዚህ አናውቀው የሚባለው የኤርትራ ህዝብ እኮ የኢትዮጵያ ህዝብ እኮ ያልገባበትና ያልነካካው ህዝብ የለም። ሶማሌ ገብቷል፣ የመን ገብቷል፣ አፋር ገብቷል፣ ኤርትራ ውስጥ ገብቷል። ይሄ ሁሉ ቀውጢ ምንድን ነው? ዜጋን የማፋጀት ጉዳይ ነው። ስንት ሚሊዮን ህዝብ ነው እኮ ሰብአዊ መብት ተከራካሪዎች፣ አምነስቲ ኢንተርናሽናሎች የሚያውቁት ህዝብ ያወቀው ስንትና ስንት ግፍ አለ እንዴ? ምንድነው ስሙ ተስ ያለበት ዝላ አይችል የሚባለው ለምን ከነበ ነው? ሚዲያ እኮ ፈቀደውን ይናገራል። ሚዲያዎች ይተርባሉ እኮ ውሸት ይሁን እውነት ይናገራሉ። ስለዚህ እውነቱን ስለተናገረ ለምን ያማቸዋል? ለምን ይነገርብን ነው እንዴ?
እንግዲህ
ባቆን ስብሰባ በሚኖርበት ጊዜ በግልጽ ይጡና ይናገሩ ከኛ ጋር እንዳው በመስኮት ዙሪያ በቴሌፎን ዙሪያ ጅል አድርገው ሰዎች መናገር በጣም ያሳዝናል። ስለዚህ ደም እየፈሰሰ ያለው የኢትዮጵያ ህዝብ ደም ነው የሚፈሰው። አገር እየተቆረሰ ለሱዳን፣ አገር እየተቆረሰ ለህንድ እየተሸጠ ይያለ፣ አገር እየተቆረሰ ለሌላ አገር ለቻይና እየተቆረሰ ይያለ። የህዝብ የኢትዮጵያ ህዝብ የሚበላው የሚጠጣው በችግር ላይ ይያለ። አገል የአጉል የወያኔ አሽከሮች፣ አጉል የወያኔ ተቃባጮች በስም አማርኛ የሚናገሩ በጣም ታሳዝናላችሁ። አገራችን ሆነ ቆይቶም ሆነ አሁን ትመለሳለች። እንኳን እነሱ አይደለም 42 ዓመት ይገዛው ጋዳፊ እንደ ውሻ ነው እንደ አይጥ ነው ወጣው። ስለዚህ አይቀርም፣ ሀክ እንደሆነ አይቀርም። ቴክስታይል ቪዲዮ ስታዲያን ደሞ የታመነ ነው።
አድማጭ በጣም አመሰግናለሁ እርሶን።
ታንክ ዩ።
አርፍዳቸዋል አድማጮች ከረፋዶ 11 ሰዓት ሆኗል የሳምንቱ አበይት ዜናዎች ከተለዩ ይሰማሉ። የአርበኞች ግንቦት ሰባት ሊቀመንበርና አመራሮች ትግሉን ለመቀላቀል በርሃ ወረዱ። ዶክተር ብርሃኑ ነጋ ትግሉ ወሳኝ ምዕራፍ በመድረሱ በርሃ መውረዳቸውን ገልጸዋል። ከመደበኛ ታጋዮች ባለፈ ከፍተኛ አመራሮችን የሚያስፈልግበት ሰዓት ደርሷል ብለዋል ዶክተር ብርሃኑ ነጋ። በተያያዘ ዜና አርበኞች ግንቦት ሰባት የከፈተው ወታደራዊ ጥቃት ተፋፈሞ መቀጠሉ ተዘግቧል። በመላው ዓለም የሚኖሩ ሙስሊሞች 1436ኛውን የኢድ አልፈጥር በዓል አክብረዋል። በዓሉ በአዲስ አበባ ስቴዲየም የተከበረ ሲሆን ካለፉት 3 ዓመታት ጀምሮ ሲታይ እንደነበረው በአካባቢው ከፍተኛ ቁጥር ያለው ፌደራል ፖሊስ ታይቷል። በተለያዩ ዓለም ክፍሎችም በዓሉ በአንጻራዊ መልኩ በሰላም ተጠናቋል። Center for Strategic and International Studies የተባለው ተቋም ከአሜሪካ ጉዞ በፊት የአሜሪካ ፖሊሲ በኬንያና በኢትዮጵያ በሚል ርዕስ ባዘጋጀው ፓናል ውይይት ላይ የተገኙት በጆርጅ ማሰን ዩኒቨርሲቲ የግጭት አስወጋጅ ተባባሪ ፕሮፌሰር የሆኑት ቴረንስ ሊዮንስ እንደተናገሩት ኢህአዴግ በቅርቡ በኤርትራና ጦርነት ለማወጅ የሰጠው መግለጫ አሜሪካ እንደማትደግፈውና እንደማትተባበር በግልጽ ማስታወቅ እንደሚገባት መክረዋል። የአሜሪካ የውጭ ጉዳይ መስሪያ ቤት ባለስልጣናት ኢህአዴግ አምባገነኑ ጓደኛችን በማለት እንደሚገልጹት የተናገሩት ፕሮፌሰሩ አሜሪካ ከኢትዮጵያ ጋር ያላት ግንኙነት በሶስት ምሰሶዎች ላይ ያረፈ መሆኑን ተናግረዋል። ኢትዮጵያ የሚመሰገን የኢኮኖሚ እድገት ብታገኝም ፕሬዝዳንት ኦባማ ሆነ ሌሎች ኢትዮጵያን ለሚጎበኙት የሚመክሯቸው ታች ወርደው የህዝቡን ኑሮ እንዲያዩ ነው ብለዋል። ሽብርተኝነትን በመዋጋት በኩል በኢትዮጵያና በአሜሪካ መካከል የተለያዩ ፍላጎቶች ስላሉ አሜሪካ ጥቅሟን በትክክል መግለጽ እንደሚገባትና እነዚህ ግንኙነቶች አሜሪካን ዘላቂ ጥቅም ያረጋግጣሉ የሚለውን መመለስ እንደሚገባ ተናግረዋል። ሰባዊ መብትን በተመለከተ ኢህአዴግ 100% አሸንፍ ያለው ማለቱ በራሱ አገዛዙ ምን ያህል ጠንካራ አምባገነን መሆኑን ያሳያል ያሉት ፕሮፌሰሩ የአሜሪካንና የኢህአዴግን ግንኙነት ከግብጽና ከፓኪስታን አምባገነን መንግስታት ጋር ካለው ግንኙነት ጋር አመሳስለውታል። ኢትዮጵያ ሲቪል ሶሳይቲውን በሙሉ ሸባ የሚያደርግ ህግ መውጣቱን አክለዋል። አሜሪካ ባለስልጣናት በኢትዮጵያ ላይ ተጽዕኖ ለማድረግ ያላቸው ጉልበት አነስተኛ መሆኑን እንደሚገልጹ የገለጹት ሙሩ የፕሬዝዳንቱ ጉብኝት በራሱ ትልቅ ጉልበት መሆኑን ገልጸዋል። ጋዜጠኞች እንዲፈቱ፣ የኢትዮጵያ ሙስሊም መሪዎች እንዲፈቱ፣ የሲቪክ ተቋማት ህግ እንዲሁም የጸረ ሽብር ህጉ እንዲለወጥ ወይም እንዲሻሻል ፕሬዝዳንት ኦባማ ተጽዕኖ ማድረግ እንዳለባቸው ተናግረዋል። ኢትዮጵያ አካባቢውን ተረጋጋለች የሚለው አስተሳሰብ ጥያቄ ውስጥ መግባት እንዳለበት ያመለከቱት ፕሮፌሰሩ ኢትዮጵያ በሶማሊያና ኤርትራ የምትሰራውን የማተራመስ እንቅስቃሴ በማንሳት አሜሪካ የወደፊት ጥቅሟን በማሰብ ጉዳዩን እንደገና ማየት አለባት ብለዋል። ሰሞኑን የኢህአዴግ መንግስት ያወጣው በብሪት የተሞላ የጦርነት ነጋሪት አደገኛ መሆኑን የገለጹት ፕሮፌሰሩ ፕሬዝዳንት ኦባማ በዚህ ጉዳይ ላይ ከእናንተ ጋር አንተባበርም በማለት ለኢህአዴግ ባለስልጣናት በግልጽ ሊናገሩ እንደሚገባም ጠቁመዋል። በገዢው መንግስት ከፍተኛ ፈና የሚደርስበት የኢሳት ቴሌቪዥን ስርጭት ከሳምንታት ሙከራ በኋላ ሙሉ ስርጭቱን በኤም44 ሳተላይት ጀምሯል። አዲሱ ሳተላይት ጠንካራ ሲግናል ያለው ቢሆንም ገዢው ፓርቲ በሙከራው ወቅት ስርጭቱን ለማፈን ተደጋጋሚ ሙከራ ሲያደርግ መቆየቱን የኩባንያው ኢንጂነሮች ገልጸዋል። ተመልካቾች አልፎ አልፎ የድምጽ ወይም ምስል መዛባት ያጋጠማቸው ስርጭቱን ለማፈን ከሚደረግ ሙከራ የመጣ መሆኑን እንዲያውቁት ኢንጂነሮቹ መክረዋል። ኢሳት በዚህ በሳተላይት ለረጅም ጊዜ የሚያቆየውን ስምምነት ሲፈርም ሌሎች ተጨማሪ ሳተላይቶችን ለመከራየት በድርድር ላይ ሲሆን እንደተሳካለት ለህዝብ ያሳውቃል ብሏል። ገዢው ፓርቲ ኢሳትን ለማፈንና የኢሳት ጋዜጠኞችን ኮምፒውተሮች ለመሰለል ብዙ ሚሊዮኖች እያወጣ ሲሆን ለአንድ አመት ብቻ 1 ሚሊዮን ዩሮ ወይም ከ5 ሚሊዮን ብር በላይ ሃኪንግ ቲም ለተባለ ድርጅት መክፈሉን ሰሞኑን ያለ መገናኛ ብዙሃን ትኩረት እንዲያገኝ አድርጎታል። ስለላውን ተከትሎ አንድ አሜሪካን የሚኖር ኢትዮጵያዊ ከፈተው ክስ በጥሩ ሁኔታ እየሄደ መሆኑም ይታወቃል። ለደነስ ሲባል ስሙ እንዳይገለጽ የፈለገው ተከሳሽ የሃዲግ ባለስልጣናት በሰሞኑ ችሎት ላይ ያለመገኘታቸውን ይሁንና በጠበቆቻቸው ማከኝነት መልስ መስጠታቸውን ገልጿል። ከፍተኛ ገንዘብ ከፍለው የቀጠሯቸው ጠበቆች ጠንካራና ታዋቂ ቢሆንም በከሳሽ በኩል የቀረቡት የህግ ባለሙያዎች ለእውነት የቆሙ በመሆናቸው ያሸንፋሉ ብሎ እንደሚገምት ገልጿል። ፍርድ ቤቱ የሃዲግን መንግስት ጥፋተኛ ብሎ ከወሰነ ውሳኔው በዓለም ላይ ስለላን በተመለከተ አዲስ የህግ አካሄድ እንደሚፈጥር ገልጿል። ውሳኔው በአሜሪካ ስለላ ድርጅት ሳይቀር ተፈጻሚ ሊሆን እንደሚችልም ፍንጭ ሰጥቷል። አቶ አንዳርጋቸው ጽጌ በእነ ዘመነ ካሴ መዝገብ ከሁለተኛ እስከ አምስተኛ ድረስ ለተጠቀሱ ተከሳሾች የመከላከያ ምስክር ሆነው እንዲቀርቡ ከፍተኛው ፍርድ ቤት ውሳኔ አሳልፏል። ቀደም ብሎ እንደተዘገበው በሽብር ወንጀል የተከሰሱት እስረኞች ከአቶ አንዳርጋቸው ጋር ተገናኝታቸዋል ከተባልን አቶ አንዳርጋቸው ቀርበው ይጠየቁልን የሚል መከላከያ መልስ ሰጥተው ነበር። ፍርድ ቤቱ አንዳርጋቸው በሀገር ውስጥ መኖራቸው ስለማይታወቅ እባካችሁ ሌላ ምስክር ጥሩ ቢለምናቸው እስረኞቹ ፈቃደኛ ሳይሆኑ ቀርተው ነበር። አቃቤ ሕግ በጽሁፍ በሰጠው መልስ አቶ አንዳርጋቸው ጽጌ በእነ ጀነራል ተፈራ ማሞ መዝገብና በእነ ዶክተር ብርሃኑ ነጋ መዝገብ ላይ ክስ ቀርቦባቸው በእድሜ ልክና በሞት እንዲቀጡ ተወሰኑባቸው የህዝባዊ መብታቸው የተሻረ በመሆኑ በምስክርነት ሊቀርቡ አይችሉም የሚል መከራከሪያ ቢያቀርብም ፍርድ ቤቱ ግን አቶ አንዳርጋቸው እንዲቀርቡላቸው የጠየቁት ለዋስ አሊያም ልዩ አዋቂ ምስክር ሆኖ ሳይሆን ነበሩበት የተባለውን ጉዳይ ለመናገር ለምስክርነት በመሆኑ ምስክርነት ግዴታ እንጂ መብት ባለመሆኑ ከሰሞኑ በእነ ዘመነ ካሴ መዝገብ ለተከሰሱ ተከሳሾች ልደታ ፍርድ ቤት ቀርበው እንዲመሰክሩ ውሳኔ አሳልፏል። ተከሳሾቹ አቶ አንዳርጋቸው የት እንደሚገኙና ማዘዣቸው የት ተብሎ ሊጻፍላቸው እንደሚገባ ጠይቀው ለቃሊቲ ማረሚያ ወይም ለጸረ ሽብር ግብረ ኃይል ሊጻፍላቸው እንደሚገባ ካልቀረቡላቸው ክሳቸው ከአቶ አንዳርጋቸው ጽጌ ጋር የተገናኘ በመሆኑ አቶ አንዳርጋቸው በመከላከያ ምስክርነት እንዲቀርቡ እስከ ጠቅላይ ሚኒስትሩ ድረስ አቤቱታ እንደሚያቀርቡ መግለጻቸውን ነገረ ኢትዮጵያ ዘግቧል። ዳኞች የወሰኑት ውሳኔ ተፈጻሚ ይሆናል ብለው እንደማይገምቱ ግን አንድ የህግ ባለሙያ በተለይ ገልጸዋል። የኢትዮጵያ አየር መንገድ በቴዲ አፍሮ ጉዳይ 200 ሺህ ዶላር ከሰረ ተባለ። ኤኤምኤፍ የተባለው ድረገጽ እንደዘገበው ባለፈው ሳምንት ከአዲስ አበባ ናይሮቢ ኬንያ ይጓዝ የነበረው የኢትዮጵያ አየር መንገድ በረራውን ከጀመረ በኋላ እንዲመለስ መደረጉን የአየር መንገድ ምንጮቹን ጠቅሶ ዘግቧል። በዚህ ምክንያት አየር መንገዱ የ200 ሺህ ዶላር ኪሳራ እንደደረሰበት ዘግቧል። በተሳፋሪዎቹም ላይ ከፍተኛ መጉላላት እንደደረሰ ተዘግቧል። አውሮፕላኑ ካኮበኮበ በኋላ እንዲመለስ የተደረገበት ምክንያት ድምጻዊ ቴዲ አፍሮ ከባለቤቱ አምለሰት ሙጬ ጋር በአውሮፕላኑ በመሳፈሩ ምክንያት መሆኑ ሲነገር ያስደንጋ ክስተት የተፈጸመው አምለሰት ሙጬ በደረሰባት ድንገተኛ ህመም ለህክምና ወደ ኬንያ የተጓዘች ባለችበት አውሮፕላን ውስጥ ነው። አውሮፕላኑ ዞሮ ከተመለሰ በኋላ ድምጻዊ ቴዲ አፍሮ በደህንነቶች ተይዞ ከአውሮፕላኑ እንዲወጣ ተደርጓል። የህወሓት የደህንነት አባላት የቴዲ አፍሮን ፓስፖርት ቀምተው አሰናብተውት እንደነበርም ጠቅሷል ድረገጹ። ቴዲ አፍሮ በሰሜን አሜሪካ በየአመቱ የሚደረገው ኢትዮጵያውያን ስፖርትና የባህል ፌስቲቫል ላይ ከድምጻዊ ጎሳዬ ተስፋዬ ጋር መጋበዙ የሚታወስ ሲሆን ይህንን በመቃወም ሚሚ ስባቱና ባለቤቷ ዘሪሁን ተሾመ ዘመቻ ከፍተው እንደነበር የሚታወስ ነው። የኢትዮጵያ ስፖርት ፌዴሬሽን 33ኛ ዓመት በዓል ላይ እነዚህ ድምጻውያን አልተገኙም። ድምጻውያኑ በበዓሉ ያልተገኙት ምክንያት የአሜሪካ ኤምባሲ ላይ በደረሰው የኮምፒውተር ሽብር ጥቃት የቪዛ ችግር ያጋጠማቸው መሆኑ ቢገለጽም ቪዛ ቢያገኙ ኖሮ እንኳን በደህንነቶች አፈና ከሀገር ሊወጡ እንደማይችሉ ተገልጿል። የኢትዮጵያን ስፖርትና የባህል ፌዴሬሽን አሸባሪ ተብሎ በነም የሚስባቱ መፈረጁን የህወሓት መንግስት ተቀብሎ በውስጥ አጽድቆታል ሲባል ቴዲ አፍሮ ባለቤቱን ለማሳከም ወደ ኬንያ በመጓዝ ላይ እንዳለ በኬንያ በኩል ወደ አሜሪካ ሊጓዝ ነው ተብሎ በነም የሚስባቱ በደረሰው ጥቆማ ነው አውሮፕላኑ እንዲመለስ የታዘዘው ይላል ድረገጹ። በዚህ በተሳሳተ መረጃ ምክንያት በተሳፋሪው ላይም ከፍተኛ መጉላላት የደረሰ ሲሆን አየር መንገዱም ለከፋ ኪሳራ ተዳርጓል ሲሉ አየር መንገዱ ምንጮች ጠቅሰዋል። ድምጻዊ ቴዲ አፍሮ ከባለቤቱ ጋር ወደ ኬንያ ይጓዝ የነበረው የሰሜን አሜሪካ ስፖርትና የባህል ፌስቲቫል ከተጠናቀቀ በኋላ ነበር። የህወሓት ደህንነት አባላት ይህን እንኳን ማገናዘብ የማይችሉ ደካሞች ናቸው ሲል መረጃው ይጠቅሳል። ከብዙ መጉላላት በኋላ ቴዲ አፍሮ ፓስፖርቱን አስመልሶ ወደ ጀርመን ፍራንክፈርት የበረረ ሲሆን ትናንት ልዩ ፕሮግራሙንም አቅርቧል። የቴዲ አፍሮ ባለቤት አምለሰት ሙጬ በአሁኑ ሰዓት በአሜሪካ ቨርጂኒያ ሕክምናዋን ትከታተላለች ብሏል የኤምኤፍ ድረገጽ። ዓለም አቀፉ የገንዘብ ድርጅት IMF የአምስት ዓመታት አሃዝ ያካተተ የዓለማችንን ሀብታምና ደሃ ሀገራት ዝርዝር ሰሞኑን አውጥቷል። የዓለም ፋይናንስ መጽሔት ላይ ታተመው ዘገባ እንደሚያሳየው በሀብታምና ደሃ ሀገራት መካከለ ያለው ልዩነት በእጅጉ እየጨመረ እንደመጣ ነው። በዚያ ዓመታት አሃዛዊ ዘገባ መሰረት ከ184 ሀገራት መካከለ ኢትዮጵያ 171ኛ ተራ ላይ የምትገኝ ሲሆን ይህም በድህነት ከሚጠቀሱት ቀዳሚ ሀገራት ውስጥ አስገብቷታል። በመጨረሻም የስፖርት ዜና ነው። ኢትዮጵያዊቷ ድንቅ አትሌት ገንዘቤ ዲባባ ለ22 ዓመት የቆየውን 1500 ሜትር ሪከርድ ሰበረች። አንድ የዓለም ሪከርድና 6 የውድድር ስፍራ ሪከርዶች የተሻሻሉበት እንዲሁም 7 የወቅቱ ፈጣን ሰዓቶች የተመዘገቡበት የ2015 ሞናኮ ዳይመንድ ሊግ የዕለቱ ልዩ አቋም ያሳየችው ገንዘቤ ዲባባ በሴቶች 1500 ሜትር 3 ደቂቃ ከ50.07 የሆነ አዲስ የዓለም ሪከርድ በማስመዝገብ ያሸነፈችምና ስሟ በተለያዩ ዓለም ሚዲያዎች ስሟ እየናኘ ይገኛል። በቻይናዊቷ ኩ ዩኒያ በ1993 ተመዝግቦ ላለፉት 22 ዓመታት ያህል ሳይደፈር የቆየውን 3:50.46 የሆነ ሰዓት በ39 ማይክሮ ሰከንዶች ያሻሻለችው ገንዘቤ በሞናኮ ሪከርዱን ለመስበር የነበራትን እቅድ እንድታሳካ አራሯጫ የነበረችው የዓለም የቤት ውስጥ የ800 ሜትር ሻምፒዮና ቻሊኔ ፕሪንስ የሚጠበቅባትን ሁሉ በአግባቡ ተወጥታለች። ቻሊኔ ፕሪንስ ገንዘቤን የመጀመሪያውን ዙር በ60:31 ሰከንድ እንዲሁም በ800 ሜትሩን በ2:04.52 ሰከንድ እንድትሮጥ ካገዘቻት በኋላ የወጣች ሲሆን የአውሮፓ ሻምፒዮና ሲፋ ሐሰን ከበስተጀርባ አስከትላ ግቧ ካደረገችው ሰዓት ጋር መፎካከሯን ከቀጠለችው ገንዘቤ 100 ሜትር ያህል ሲቀራት ቢያንስ የዓለም ሪኮርዱን የሚስተካከል ሰዓት ማስመዝገብ እንደምትችል ግልጽ ሆኖ ነበር። የሁለት ጊዜ የዓለም የቤት ውስጥ 1500 ሜትርና የ3000 ሜትር ሻምፒዮና ገንዘቤ ከታላቅ እህቷ ጥሩነሽ ዲባባ ለየት የሚያደርጋት ሌላ ትልቅ ዓለም አቀፋዊ ስኬት የማስመዝገብ ህልሟን ከግቡ ለማድረስ ጥርሷን ነክሳ ሮጣ በIWF የዓለም ሪኮርዶች መዝገብ ላይ ከሰፈሩት ሰዓቶች ለመሰበር በጣም የሚከብደው ሪከርድ ልታሻሽለው በቅታለች። የገንዘቤ 1500 ሜትር ሪከርድ በቤት ውስጥ የመካከለኛ ርቀት በኢትዮጵያ አትሌት የተመዘገበ የመጀመሪያው ሪከርድም ሆኗል። ካስደሳች ድል በኋላ ከሞናኮ በስልክ አስተያየት የሰጠችው ገንዘቤ በውድድሩ ላይ ከኔድሜ ጋር ተቀራራቢ የሆነ ጊዜ ያስቆጠረው ሪከርድ የመስበርቅሩ ነበረኝ ቢሆንም በወደ ውድድሩ ከመግባቴ በፊት አሰብ የነበረው ግን ከ3 ደቂቃ ከ54 ሰከንድ በታች መሮጥን ነበር። ሆኖም በመጨረሻ ሪከርዱን ለሰብሩ በቅቻለው ብላለች። ወደ ውድድሩ የገባሁት ለሌሎቹ ተፈካካሪዎች ምንም ሳላስብ በራሴ ሩጫ ላይ ብቻ ለማተኮር ወሰኜ ነው። ናይኪ በደንብ ልታገዘኝ የምትችል አሯሯጭ ሳያዘጋጅልኝ የመጀመሪያዎቹን 2 ዙሮች በጥሩ ሁኔታ የሮጥኩ ሲሆን እርሷ ከወጣች በኋላ ሌሎች አትሌቶች ሊቀድሙኝ እንደማይችሉ የእርግጠኝነት ስሜቱ ነበረኝ ብላለች ገንዘቤ ዲባባ። ኢትዮጵያውያን አትሌቶች በተሳተፉባቸው ሌሎች ውድድሮች ላይ ተመዘገቡ ውጤቶች ስንመለከት በወንዶች 800 ሜትር ምንም ግምት ያልተሰጠው ቦስኒያዊ አመል ቱካ በ1:42 ቦስኒያዊው ኒጀል ሳሞስና ጅቡታዊ ያንሳ ሱሌማን አስከትሎ በቀዳሚነት አጠናቋል። መሐመድ አማን በ1:44 8ኛ ወጥቷል።
Dababa though stretching away when she set up 3:54 she ran around about a 60 second last lap and if she does that she would break the world record because it's 3:52.50 sorry at the bell. Hassan right behind her, Simpson leading the charge behind, Robrey, Muir all heading for very quick times behind them and then there are gaps, big gaps after that. Dababa looking at the big screen down the back straight, Hassan is there, 3:4 through 1200, 60 for that 400 meter stretch. Dababa going away from perhaps the second best woman in the world, Hassan, who cannot live with this pace. 200 meters to go for Dababa, still has chances of the world record. Don't forget it's 3:50.46. can she be strong in the last 150? The crowd are on their feet, they're being urged to try and support her in here. Dababa, this is going to be one of the quickest 1500s ever. How fast will it be? She's got it all to herself. Hassan's struggling now in second place. She's charging towards the line. It's going to be very, very close. Gets it in, Dababa. Breaks the world record. 3:50.08. Hassan walks across the line. Then Simpson, Muir, Costa, and Louis. Some fast races and fast times behind. A world record. Another one for Genzebe Dibaba. Unbelievable.
Well, that is unbelievable, isn't it? That third lap was sensational.
But Stuart, the time set by the...
ማጮቻችን የሰዓቱ ዜና በዚሁ ተጠናቋል። አድማጮች በመከታተል ላይ ያላችሁት ኢትዮጵያ ድምጽ ሬዲዮ ነው። እዚህ ከስቶኮልም ተላልፈው አሁን በስዊድን የኢትዮጵያ ስፖርትና ባህል ፌዴሬሽን በጀርመን ከሚገኙት አንድ የኮሚቴ አባላት መስመር ላይ ይገኛል። ሃሎ ጤና ይስጥልኝ፣ እንደምን አረፈድክ ሚሊዮን?
ጤና ይስጥልኝ ግሮም፣ እንዴት ናችሁ?
ደህና ናችሁ ወይ? ሁላችሁም ደህና ናችሁ? እንዴት ከረማችሁ?
እግዚአብሔር ይመስገን ሰላም ነን። እናንተ እንዴት ናችሁ?
አለን። እንዴት ነው? ሰላም ነው? ተርፋችኋል? መዝናናቱ፣ ስፖርቱ፣ ሁሉ ነገር ሰላም ነው?
ሁሉ ሰላም እግዚአብሔር ይመስገን። በጣም አሪፍ ነበር።
ኦኬ፣ በጣም አሪፍ። እንግዲህ ያው በስዊድን የኢትዮጵያ ስፖርትና ባህል ፌዴሬሽን ስፖርተኞችን ይዞ እንዲሁም ሌሎች ኢትዮጵያውያን የሚደግፉ ለረፍትም የሄዱም የሚዝናኑትም ሁላችሁም አንድ ላይ የተጓዛችሁበት ሁኔታ ነው ያለውና እስቲ እንዴት ነው የነበረው? እንደው ከጉዟችሁ እዛ የነበራችሁ አቀባበል እስቲ በየተራ አስረዳን።
ኦኬ፣ ጥሩ። እንግዲህ ያው የኢትዮጵያ ኢትዮ ስዊድን ስፖርት ፌዴሬሽን ለዚህ ፕሮግራም ያው ቀደም ብሎ ነው ዝግጅት የጀመረው። ለዚህም እንዲረዳን ብለን ደግሞ ያው ባለፈው ወር በጁን 26 እና 27 ያደረግነው ፌስቲቫል ነበረ። ይህንኑ እንዲረዳን ነው። ከዛ ጊዜ ጀምሮ እንግዲህ ዝግጅት አድርገን ተጫዋቾችን አሰባስበን እኛም ወደዛ የሚሄዱ ሌሎችም ተሳታፊዎች ደጋፊዎችን ይዘን በመኪና ነው ወደዚህ የመጣ ነው። በመኪና ስንመጣ ያው ሰኞ ዕለት ያው ባለፈው ሳምንት ሰኞ ነበረ የተነሳ ነው። ያው ቀጥታ ከዛ ከስቶኮልም ተንቀሳቅሰን ያው ማክሰኞ እዚህ ደረስን። ፕሮግራሙ የሚጀምረው ሮብ ነበር። ሮብ በ18 ነበር የሚጀምረው። ያው አንድ ቀን እረፍት አድርገን ነው ወደዛ ሄድ ነው እና ያው ከሮብ ጀምሮ እስካሁን በተለያዩ የእግር ኳስ ቡድን ሀገራት የተወከሉ ኢትዮጵያውያን ህዝቡን ሲያዝናኑትና ሲጫወቱ ነበር። ሌሎችም ፕሮግራሞች ነበሩ። በጣም ጥሩ ነበር እና ያው ትላንትና ተጠናቋል። ያው በዚህ ትላንት ተጠናቋል። በዚህ ውድድርኛ ተሳትፈን ነበረ። ጥሩ ተሳትፎ አድርገናል። ውጤት የጠበቅነው የሆነ ያህል ባይሆንም ወደፊት ምን ማድረግ እንዳለብን እና እንዴት መዘጋጀት እንዳለብን ያስተማረን በጣም ተስፋ ሰጪ እና ጥሩ ስራ መስራት የምንችልበትን ሁኔታ ነው ያስተማረን። ምንድን ነው ማድረግ የነበረብን እና ያላደረግነው የምንችለውን ሁሉ አድርገናል። ግን የቀረን ነገር ምን እንደሆነ እዚህ ስንመጣ ከተለያዩ የሀገራት ቡድኖች ጋር ግንኙነት ለማድረግ ችለናል። ለምና ለማውራትም ለመተዋወቅም ችለናል እና ጥሩ ነበር። በጣም አበረታች የሆነ ሁኔታ ነው የተፈጠረው እና በዛ መልኩ እየሄደ ያው ሁለት ዲቪዚዮን ያለው ሁለቱም ዲቪዚዮኖች ጨዋታቸውን ትላንትና አጠናቀዋል።
አንደኛና ሁለተኛ ማለት ነው። ዋናው
አንደኛ ዲቪዚዮን እና ሁለተኛ ዲቪዚዮን እና ከአንደኛ ዲቪዚዮን ኢትዮ ለንደን የፍጻሜውን ውድድር አሸንፎ ዋንጫ ወስዷል። ከሁለተኛ ዲቪዚዮን ደግሞ ኢትዮ ቡርኔ አበበ ቢቂላ ከሚባሉት ከኢትዮጵያ ዳይሬክት ከመጡ ቡድን ጋር ተጫውተው ፍጻሜውን አሸንፈው ዋንጫ ባለቤት ሆነዋል ማለት ነው። እንግዲህ እሱን ያው አንድ ቡድን መጣው
ተጫዋች እየገዙ ይቻላል ማለት ነው። ከተለያየ
አይ ኖ ሁሉም የአበበ ቢቂላ ተጫዋቾች ከኢትዮጵያ ነው የመጡት።
ለዚሁ ፌስቲቫል
ሲባል
አሸነፈው ሄዱ።
አይ አላሸነፈም። ሁለተኛ ወጡ። አይ ይሄ ነው እንግዲህ ያለው። ምናልባት በጥያቄ ሌሎችን የምታነሳቸው ነገሮች ካሉ።
ስለዚህ የለንደን ኢትዮ ለንደን አሸናፊ ሆኗል ማለት ነው።
አዎ።
ስለሚቀጥለው አመት የታወቀ ነገር አለ የት እንደሚዘጋጅ?
እስካሁን በኦፊሻል የተነገረ ነገር የለም።
እንግዲህ
ያው ወደፊት ያሳውቁናል እናስባለን።
እንዴት ነበር ዝግጅቶቹ? እንግዲህ አንደኛ ዋን ነው የስፖርቱ። ከስፖርቱ ባሻገር በርካታ ህብረተሰብ የሚያቀራርቡ የድንኳን የተለያዩ ድንኳኖች የሚከራዩ ሰዎች ምርቶቻቸውን አገልግሎታቸውን ድርጅቶችም የተለያዩ ነገሮች የሚያቀርቡበት ሁኔታ አለና በእንደዛ አይነት ሁኔታ ህዝቡ ስሜቱ ጨዋታው መዝናናቱ እንዴት ነበር? በአጠቃላይ በተከታታይ ቀናት በነበረው ሁኔታ
ምንም በጣም የተለየ ስሜት ነው ያለው። ሀገር ቤት ጥምቀት በዓል ታቃል አይደል? እንደዛ ነው ያለው ነገር። የተለያዩ ድንኳኖች ትንሽ ኦርጋናይዝድ ለማድረግ ሞክረዋል። የምግብ ለብቻ አንድ መደታ ነው ምግብ እናምን የሚሸጡ መጠጥም ይሸጥበት አንድ ለምን ቡና ለብቻ ነው ሸቀጣ ሸቀጥ ለብቻ ነው። በጣም በጥሩ ሁኔታ ነው እንትን ያደረጉትና ያው ለከፍቴ ዲሄ በርበሬ ትራሽ ወጥራ እንደምትለዋል አይደል? እንደዚህ አከፋፍለውት ነውና አዛኛው እዚህ ተራ ነኝ ብለህ ማውራት ይችላል። እና የነበረው ነገር በጣም ጥሩ ነው ደስ ይላል። ስብስቡም አሁን ብዙ ለረጅም ጊዜ ያላገኘኋቸውን ጓደኞቼን ኢቭን ዘመዴን አግኝቻለሁ ከሀገሬ ከወጣሁ በኋላ የወጣች ዘመዴን እኔ እዛ መኖሯንም አላውቅም ጀርመን ነው የምትኖረው መገናኘት ይችላል ማለት ነውና
በጣም ዋና ትልቁ ጥቅሙም እነዚህ ነገሮችንም ነው የሚያካትት በመሆኑ ነው። እዚህ የአውሮፓ ፌስቲቫል በየሀገሩ የሚካሄዱ ፌስቲቫሎች አንዱም ጥቅማቸው ማለት ነው።
አዎ የስፖርቱማ ምክንያት ነው እንጂ ጥቅሙ እርስ በርስ የማገናኘት ባህልን ያለ መርሳት አለባበስን በጣም ብዙ የባህል የኢትዮጵያን ባህል የሚገልጹ አለባበሶች ነበሩ። በወንድም በሴትም ስለ ኢትዮጵያን ስራም የሚሰሩን ኢሳት እዛ ድንኳናቸውን ተክለው ለኢትዮጵያን ያላቸውን አገልግሎት ሲያስተዋውቁ ነበር። ሌሎችም እንዲሁ የአገልግሎት ሰጪ ድርጅቶች ራሳቸውን እያስተዋወቁ ሁኔታውን ሲያደምቁት ነበር እና በጣም ደስ ይላል።
በጣም ደስ ይላል። እንግዲህ ብዙ ጊዜ ብዙ የመዝጊያ ፕሮግራሞች ላይ የሙዚቃ ፌስቲቫል ይከናወናል። ይሄ ያው እንደ ልምድ ያለ ነው። ምናልባት ሙዚቃ ፌስቲቫሉ ገብታችሁም ከሆነ ካልገባችሁም በጥሩ ሁኔታ ተከናወነ? አንዳንድ ጊዜ መጠነኛ ችግር ያጋጠመዋል ሲባል ስለሚሰማ ነው እዛ ለመግባት።
አዎ እሱ በሚገርምህ በአሁኑ የመዝጊያውን ፕሮግራም በቴዲ አፍሮ ኮንሰርት ነው ያለቀው እና ቴዲ አፍሮ ትላንትና ተጫውተዋል። ከዚህ በፊት የሚከሰቱ ችግሮች ዘንድሮ አልታዩም። የትኬት አሻሻጡም ሌላው ቦታ የብዙ ጊዜ ቦታ ጥበት ነበረ። ዘንድሮ ግን እንደዛ አይነት ችግር አልተፈጠረም። ምክንያቱም ስቴዲየም ውስጥ ነው ያደረጉት። ትልቅ ስቴዲየም ሳይሆን ይሄ የቅርጫት ኳስ ሜዳ ስታዲየም ነገር ይመስላል ሳይሆን ምናልባት ሌላም ጨዋታ መጫወቻ ሊሆን ይችላል። ግን ሚኒማም 10,000 ሰው ምናምን የሚይዝ ቦታ ላይ ነው ያደረጉት እና ምንም የመጨናነቅ እና ሰዎች
ለመግባት ወይም ለመግባት ወራፋ
መግባላት ምናምን እሱ ነገር አልታየም እና በጣም ጥሩ ነበር። ትንሽ የመዘግየት ነገር ነበረ። ኦኬ እሱንም ወዲያውኑ ለመፍታት ሞክረዋል። ጥሩ ነበር።
በጣም ጥሩ። እንግዲህ አመሰግናለሁ። እስቲ እንግዲህ በአጠቃላይ ቀረ የምትለው የታዘብከው ነገር ካለ ጀባ በለንና እንግዲህ እንላያለን።
እንግዲህ ያው ቀረምላችሁ ነገር እንኳን የለም። በጣም አሪፍና በጣም ጥሩ እንደነበረ መበረታታት ያለበትና እየተነከረ መሄድ ያለበት ነገር እንደሆነ ነው እኔ ያየሁት። ለመጀመሪያ ጊዜ ነው የተሳተፍኩትና እስከዛሬዎቹ 5 እና 6 ፕሮግራሞች ተቆጭቼባቸዋለሁኝ። ስለዚህ ብዙዎቻችን
እንደውም የሚቀሩት ሰዎች ፕላን አድርገው እንዲሄዱ ተመክራለህ ማለት ነው?
አዎ አዎ። በተቻለ መጠን ፕሮግራም እያደረግን ብንሄድ ደስ ይላል። በጣም ጥሩ ጊዜ ነው የምታሳልፈው።
በጣም አሪፍ። መቼ ነው የምትመለሱት? ምን ይዘን እንጠብቃችሁ?
እንግዲኛ አሁንም የምንመለሰው በመኪና ነው። ያው ለመመለስ አንድ ቀን ረፍት ማድረግ አለብን። ምክንያቱም ድካም አለ ከመዝናናቱም ከምኑም ጋር ተያይዞ። አዎ ዛሬን አርፈን ነገ ጠዋት ከዚህ እንነሳለን። ማክሰኞ እንግዲህ
ማምሻው
ወደ ስቶክሆልም እንደርሳለን ማለት ነው። ማምሻውን ሳይሆን ረፋዱ ላይ እንደተላለፈ።
አይ እንግዲህ በጣም ጥሩ መልካም እድል እንመኛለን ሚሊዮን ከፍራንክፈርት ጀርመን። አመሰግናለሁ።
እኔም አመሰግናለሁ።
ሰላም በልልን ጓዶቻችንን።
እሺ እሺ ያው እነሱም ሰላም ይያሏቸው ነው ፈለፊት ይያሉ ራቅ ብዬ ነው ማወራቸው።
ኦኬ መልካም ሁሉ ቻው።
ኦኬ ቴንክ ዩ እሺ ቻው።
ታላቅ ሀገራዊ ጥሪ ላለፉት ጥቂት ዓመታት በወታደራዊና በአቅም ግንባታ ዝግጅት ውስጥ የነበረው የአርበኞች ግንቦት ሰባት ንቅናቄ በኢትዮጵያ ሕዝብ ላይ በኃይል ተፈናጥቶ የሚገኘው ዘረኛውና አምባገነኑ የህዋትን አገዛዝ ለማስወገድ ወታደራዊ እርምጃ በይፋ ጀምሯል። ይህም በ90 ሚሊዮን የኢትዮጵያ ህዝብ እንደ ብስራት እየታየ ነው። ይሁንና ትግሉ በአስተማማኝ መልክ ለመቀጠልና ዳር ለማድረስ የመላው ሀገር ወዳድ ኢትዮጵያውያን ድጋፍ ይሻል። አርበኞቻችን ከአውሮፓ፣ ከአሜሪካ፣ ከአውስትራሊያ፣ ከአፍሪካና ከኢትዮጵያ በመሰባሰብ የደም ዋጋ እየከፈሉ በሚገኙበት በዚህ ሰዓት እኛ በውጭ ሀገር የምንኖር ኢትዮጵያውያንም የትግሉ አጋር መሆናችንን የምናሳይበት ጊዜ አሁን ነው። ንቅናቄያችንም እርሶ ትግሉን የሚደግፉበትን ሁኔታዎችን አመቻችቷል። ስለዚህ በዚህ መሰረት የተለያዩ ደረጃ ያላቸውን ኩፖን በመሸጥ ላይ ይገኛል። አንደኛ ደረጃ $500፣ ሁለተኛ ደረጃ $250፣ ሶስተኛ ደረጃ $100 ዋጋ ያላቸውን ኩፖኖች የቀረቡ ሲሆን እርሶም የበኩሎን እንዲያደርጉ ጥሪ ቀርቦልዎታል። ኩፖኖችን ለመግዛት የሚከተሉትን ስልክ ቁጥሮች ይጠቀሙ። 073 618 3501 ወይንም 076 021 5108 ይደውሉ። የአርበኞች ግንቦት ሰባት ንቅናቄ በስዊድን
አድማጮች በመከታተል ላይ ያላችሁት የኢትዮጵያ ድምጽ ሬዲዮ ነው። አሁን መስመር ላይ አንድ አድማጭ ይገኛሉ። ቀደም ከተሰጡት አስተያየቶች ጋር በተያያዘ የሚሉት ነገር ይኖራቸው ይመስለኛል። ሃሎ ጤና ይስጥልኝ።
ጤና ይስጥልኝ በላይ ባላለው።
ጤና ይስጥልኝ እንደምን አረፈዱ? በምን
የደወልኩት ቀደም በተናገሩት ሰውዬ አባባል ላይ ተመርኩዤ ነው ያስገድዶኝ ነው የደወልኩት።
እስቲ ቀጥሉ አስተያየቶን።
አዎ እንደመሰለኝ እኚህ ሰውዬ በጣም የደነገጡ ይመስለኛል። እና ከድንጋጤያቸው የተነሳ ነገሮች ሁሉ ወደማይፈልጉት የዘላለም ገዢ ለመሆን አስበውት የነበረው ነገር እየፈራረሰ እንደሄደባቸው ነው የሚያሳየው። እና እሳቸው ብቻ ሳይሆኑ በአለም ላይ በሙሉ አዋራው በጣም ቦኗል። አሁን ደግሞ ዛሬ ደግሞ ከተሰማው ዜና ደግሞ በጣም እንደሚቦን ይታየኛል። እና እነኚህ ሰዎች መጨረሻቸው ያው እንደምናቀው አርበኞች ግንቦት ሰባት በረሃ ወርዷል። እንጦጦ እስከሚደርስ ድረስ ትግሉ ይሄንን ጩኸታቸውንና ልብሰፋቸውን አቁሙ። የሚያሳዝነው አሁን የቅድሙ አይነት ሰውዬ መስመራቸው ላይ ተቆጭ አሉ ወያኔ እንደሆነ ነው የሚታየኝ። ሌሎች አሉ ተቃዋሚ ነን የሚሉ ማለት 5 አመት ሙሉ ጎሮራቸው እስከሚደርግ ድረስ ይሄን ድርጅት ሲረግሙ ሲያዋርዱ ኖረዋል። አሁንም እንደቀጠሉ ናቸው። የኛ ትግል ከኤርትራ ተነስቶ አዲስ አበባ ምንም የሚያመጣው ነገር የለም ሲሉ ነበር። እና የሚፈልጉት ነገር የሚያቁም አይመስለኝም። እና ለነገሩ አርበኞች ግንቦት ሰባት ለነኚህ ሰዎች መልስ ለመስጠት ሳይሆን እኔም ለመስጠት ሳይሆን የነኚህ ሰዎች ችግር እውነቴን ነው የምለው ቅድም እንዳልኩት አዲስ አበባ እስከሚደርስ ድረስ ተቃዋሚ ነን ማለታቸው አይቀርም። ግን አሁን ጊዜው ተቀይሯል።
የቀደሙ አስተያየት ሰጪ ምናልባት ሰምታቸው ከሆነ እኔ ኤርትራዊ ነኝ ነው የሚሉት። እንግዲህ አላውቅም እኔ እሱን። እና እዛ ኤርትራ ያለው አምባገነን ሆኖ እንዴት እኛን የሚገል እንዴት ከነሱ ጋር ትተባበራላችሁ የሚል ነገር ነው የሚያነሱት።
ቢሆንስ ደግሞ እኛ ከነሱ ጋር ትብብር ሳይሆን ማንኛውም ቅድም በግልጽ አውጥቷል እንግዲህ አርበኞች ግንቦት ሰባት ከማንኛውም ድርጅት እርዳታ እንደምንፈልግ የታወቀ ነው። እሳቸውም ተረድተዋል ይህ ነገር።
አዎ
ስለዚህ እርዳታ ያገኘን እንግዲህ ምን እንቢ አሻፈረን ይሄ ድርጅት የህዝብ ጠላት ነው ብለን የሚያገባው ጉዳይ አለ። አርበኞች ግንቦት ሰባት በኤርትራ ጉዳይ ይሄ
የራሱ የኤርትራ ህዝብ ጉዳይ ነው ውስጥ ያለው ነገር።
አዎ በፍጹም እዛ ውስጥ የሚያገባ ነገር የለም።
ምን ተሰማዎት ዶክተር ብርሃኑ ነጋ ትግሉን እንደተቀላቀሉ በተለያዩ መረጃዎች ወጥተዋል እና አመራሮቹም ሌሎችም እንደገቡ ነው እና እርሶ እንደ አንድ ግለሰብ እንደ ዜጋ ምንድን ነው ትግሉ ላይ አስተዋጽኦ ምን ይጨምራሉ ነው ያስባሉ?
ያ ይሄ ትልቅ ውጤት ነው። ይሄ እስከዛሬ ሲጠበቅ የነበረ ነው። ብርሃኑ እስከዛሬ የሚያገባበት ምክንያት የምናገው ጉዳይ ነው አልገባም አሁን እንዲሁን ተደርጎ ገብቷል እና ትልቅ ውጤት እንደሚያመጣና ይሄም ይተበቅ የነበረ ጉዳይ እንደሆነ ኦልሞስት ከ 6 ወር በፊት ኦልሞስት ነው ማለት ሊሆን መስለኝ እንደሆነ የተጠበቀ ነገር ነው እንደሚገባ ግን ከአቅሙ በላይ የሆነ ጉዳይ እንዳልገባ እናውቃለን
ስለዚህ ለትግሉ ላይ አንድ አንድ ስቴፕ ወይ ማን ደረጃ ከፍ ያደርጋል ማለት ነው። በጣም ጥሩ እንግዲህ ሌላ ተጨማሪ ሐሳብ ከሌለ በዚሁን ላይ
አዎ ይሄ ነው እንግዲህ አባራው እየወነነ ነው እንግዲህ እኛም ብርታቱን ይስጣችሁ ነው የምንለው።
እሺ እሺ አመሰግናለሁ። እሺ
እሺ
አስተለኝ
ሰላም ሰላም ስለ እንደምን አለ
እግዚአብሔር ይመስገን
ለናሮ በጣም በጣም የሚያቆራና ተስፋ የሚሰጥ ሰላምና ረጋት የሚያስመጣ ንግግር ነው ምን ሰማው ያለ ነው ያው ሰው የኤርትራው ነው ያለው ግን እንደምታውቀው ሁሉ አሁን በወያኔ ተልቆ ኤርትራው ነኝ ብሎ ዩሱፍ ሰው ይሆናል በሱዳን ለማን ያቃል
አሃ
ስለዚህ የሚናገረው ሁሉ ሰው ይወሰናግሮታል
አዎ
ፈርቷል በጣም ፈርቷል ሲናገረው ማማ ያለው ነው መናገረው በጣም ያስገርማል ደግሞ እሰራው ማለት ደግሞ ያሳፍራል እዛም ነው ያይደለም
እሺ
እኛና ኢትዮጵያ ደግሞ ወንድማሞች ነን ከሁሉ የበለጠ ወራብቱ ብዙ አለ ሱዳን ጎረቤታችን ነው ከሁሉ የበለጠ ግን ኢትዮጵያም ሆና መታወቅ ይኖርበታል
ኦኬ
የሰውዬ የሚያፍኝ ነገርውና ያማቃያቅም
ኦኬ
ዝም ብለው ነው የሚዘፈስፈው
አይወክልም ማለት ነው የሌሎችም
አይወክልም ለኢትዮጵያ ሰላምና መረጋጋት ምን ፈልግ ነን እንጂ ያያል ሳይሆን
በጣም
ሰላምና መረጋጋት ወንድማሞች እና እህታሞች ሆነን ለመኖር ምን ፈልግ ሰዎች ነን?
በጣም ጥሩ።
ይሄ ነው ምን ፈልጎ ሌላ ምንም የለም።
እሺ።
ሰላም የማይፈልግን ለኢትዮጵያ ምርግጥ ሞታ ግን እኛ ኤርትራኖችም ዝግጁ ነን ለመርዳት ለኢትዮጵያ ወገኖቻችን።
በጣም ጥሩ። በጣም አመሰግናለሁ እርሶን።
ሰላም።
እሺ። ፕሮግራማችን እንደቀጠለ ነው። አድማጮች በተለያየ ጉዳይ አስተያየት የሚሰጡ ግለሰቦች አሉ። መስመር ላይ አንድ አድማጭ አሉ። ሃሎ ጣና አስተልኝ።
ጣና አስተልኝ
እንደምን አረፈድክ?
እግዚአብሔር ይመስገን እንደምን አረፈድክ?
እንግዲህ የተለያየ ሰዎች አስተያየት በወቅታዊ የኢትዮጵያ ጉዳይ እንዲሁም ቀደም ብሎ አንዳንድ ተናጋሪዎች በሰጡት ጉዳይ አስተያየት እየሰጡ ነው። እንዲሁም ቀደም ያለው አድማጮችም በትግሉ ዙሪያ እንዲሁም የግንቦት ሰባት የአርበኞች ግንቦት ሰባት አመራር ወደ በረሃ ወረድን ተያይዞ የተለያየ አስተያየት እየሰጡ ነው። እርሶ ምን አስተያየት ይሰጣሉ? በተያያዥ ጉዳዮች ላይ ወይም ምን አስተያየት ለመስጠት ነው?
ኦኬ እኔ እንኳን አስተያየት ለመስጠት ፕሮግራማችን እያደመጥኩ ስለነበረ አንዳንድ የተነሱ ጉዳዮች አሉ እነሱ ላይ የግል አመለካከቴን ለመስጠት ነው።
እሺ።
ያው እንደሚታወቀው የአርበኞች ግንቦት ሰባት የአንድነትና ዲሞክራሲ ንቅናቄ ይሄ ያለውን ስርዓት በምን መንገድ መወገድ እንዳለበት በመወሰን የትግል እንቅስቃሴ እያደረገ ነው የሚገኘው። ይሄን አስመልክቶ ምናልባትም የዚህ መሆን የፍራቱ መውደቅ ራሳቸውን ጥቅም የሚነካባቸው ወገኖች በተለያየ አይነት መንገድ የተለያየ አስተያየት እየሰጡ ነበር የቆዩት። እንደው ትንሽ ወደ ኋላ መለስ ለማለት አንዳንድ ወገኖች ምናልባት እንግዲህ በማወቅም ባለማወቅም ሊሆን ይችላል ትግሉ በዛ አካባቢ አይጀመርም የሚል ጽንፈኝነት ይዘው ነበር። ከኤርትራ መንግስት ጋር እያገናኙት የኤርትራ መንግስት ለኢትዮጵያ ህዝቦች የነጻነት መብት ሊታገል አይችልም፣ እዛ አካባቢ የሚንቀሳቀሱ ወገኖችንም እንዲንቀሳቀሱ አይፈቅድም የሚል ነገር። ይሄ እንግዲህ አሁን ባለንበት ደረጃ ሙሉ ለሙሉ ተሰብሯል። በዚህ አካባቢ ላይ ሊነሱ የሚችሉ ፕሮፓጋንዳዎች፣ በዚህ አካባቢ ላይ ሊነሱ የሚችሉ ሀሜቶች አይኖሩም። ፕራክቲካሊ እየታየ ነው ያለው፣ እንቅስቃሴው ተጀምሯል። ነገ ተነገ ወዲያ ደግሞ የሚታየው ውጤት እንደዚሁ ይታያል። ይሄን በሚመለከት እንግዲህ ብዙ ነገር ማለት ይችላል። እንደው ግን ከሰማሁት ነገር ስነሳ ቀደም አንድ ሰው የሰጠው አስተያየት አለ። የአርበኞች ግንቦት ሰባት ንቅናቄ እንዲሁም ደግሞ ነጻነትን የሚፈልጉ መላ ኢትዮጵያውያኖች ኤርትራ ውስጥ ያለው ጉዳይ የኤርትራውያን ጉዳይ እንደሆነ እናምናለን።
ተከክለ
ይሄ እንዳለ ሆኖ ግን ምናልባት በግል የተለየ አመለካከት እዛ አካባቢ ያለውን ስርዓት እዛ አካባቢ ያለውን የመንግስትና የፓርቲ እንቅስቃሴ በሌላ መንገድ የሚያዩ ወገኖች ሊኖር ይችላሉ። ነገር ግን እኔ ከዚህ በፊትም እንደው አንዳንድ መድረኮች ላይ ስናገረው ነበር እና ለኢትዮጵያ ነጻነት ትግል በአሁኑ ሰዓት እንደ ኤርትራ መንግስት እንደ ኤርትራ ህዝብ እንደ ህዝብም ተቆርቋሪ ሆኖ ያለው ወገን የለም። ስለዚህ የአርበኞች ግንቦት ሰባት ንቅናቄ አመራሮች አሁን በቅርብም እንደሰማችሁት ኦልሬዲ ወደዛ እንቅስቃሴ ውስጥ እየተሳተፉ ነው ያሉት። ቀደም ሲልም በተጋጋሚ እዛ አካባቢ ላይ እየሄዱ በእንቅስቃሴ ላይ ተሳትፎ እያደረጉ በሰላም ሁሉ ነገሮች እየተካሄዱ ያሉበት ሁኔታ ነው እና ያለው። እኔ ምናልባት አንዳንድ ወገኖች መናገር የሚፈልጉትን ነገር መስጠት የሚፈልጉትን ሀሳብ እንደው ካለው ሪያሊቲ አኳያ ቢያዩት መልካም ነው ብዬ ነው የማስበው። እንደው ዝም ብሎ ብቻ ስም ለማጥፋት ወይም ደግሞ ያልሆነ ነገርን ብቻ እያደረጉ የኢትዮጵያ ህዝብና የኤርትራ ህዝብ ያለውን ቁርኝት ያለውን አንድነት የሚያፋለስ ነገር ውስጥ መግባት ተገቢ አይመስለኝም። የግለሰቡ ማስተያየት ምናልባት ከራስ አመለካከት የመነጨ ቢሆንም ተገቢ ነው ብዬ አላምንም። ይህንን ለመስጠት ነበር።
በጣም ጥሩ። የአመራሩ በተለይ ከኢሳት ሰበር ዜና እንደሰማነው ዶክተር ብርሃኑ ነጋም ወደ በረሃ ወርደዋል የሚል ነው። እንደው የአመራሮቹ መውረድ በትግሉ ላይ የሚጨምረው ነገር አለ በአንተ ሀሳቤ?
የአመራሮቹ መውረድ ቅድም ለመጥቀስ እንደሞከርኩት ከዚህ በፊትም በተደጋጋሚ የተለያዩ አመራሮች እንቅስቃሴው ላይ ተሳትፎ እያደረጉ ነበር ያሉት ከዚህ አካባቢ ከአሜሪካም ከአውሮፓም እንደው ፓርቲኩለሪም ደግሞ ለማንሳት እዚህ አካባቢ ያሉ አባላቶች አመራሮችም ጭምር ወደ እንቅስቃሴው በመሄድ ተሳትፎ ያደርጉ ነበር። ይሄ ግን ምናልባት የተለየ ነው። አጠቃላይ የንቅናቄው መሪ ነው ወደዛ ትግል ቦታ የወረደው እና ህብረተሰቡ የትግሉን ሲሪየስነት እንዲያይ የራሱን የሆነ መንገድ ይከፍታል የሚል እምነት አለኝ። ጥሪም እያደረገ ነው ያለው። ሊቀመንበሩም ጥሪ አድርጓል። አጠቃላይ ንቅናቄው ደግሞ እንደ ንቅናቄ ህብረተሰቡ በዚህ ላይ ተሳትፎ እንዲያደርግ ትግሉን እንዲቀላቀል ጥሪ እየተደረገ ያለበት ሁኔታ ነው እና ያለው። ቅድም ለመናገር እንደሞከርኩት በተለየ ጽንፍ እንደ ዳር ሆነው ያለውን እውነታ ለመካድ ያልሆነ ፕሮፓጋንዳ ውስጥ የገቡ ወገኖችንም ቅርጽ የሚሰብር ነው። ሁኔታው ተገቢም እንዳልሆነ የሚያሳይ ነው። ለትግሉም ደግሞ ትልቅ ኢንፑት ነው የአመራሩ ወደዛ መውረድ እና ከዚህ አኳያ ነው በግንባር ተገኝቶ ለነጻነት ትግሉ መሞት እያንዳንዱ የንቅናቄው አመራር ያለውን ኮሚትመንት ያለውን አንድ ውሳኔ የሚያሳይ ነው። ከዚህ አኳያ ህብረተሰቡ ይሄንን አመራር መከተል መቻል አለበት፣ ወደዚህ ወደ ትግሉ መቀላቀል መቻል አለበት። ሁሉም ለነጻነት የሚፈልጉ ወገኖች ከአሁን በኋላ ያላቸውን ግብአት ለትግሉ የሚበጀውን ግብአት በአንድ ቦይ ማፍሰስ መቻል አለባቸው። ይሄንን ለማሳየት ነው ይሄንን ነው የሚያሳየው የመሪው ወደ ግንባር መምጣት እና በትግሉ ላይ ትልቅ ለውጥ ያደርጋል የሚለመስ ነው ያለኝ። ምናልባት በተለያየ መንገድም ሰምታችሁ እንደሆነ አሁን እንኳን ባለው እንቅስቃሴ ከተለያየ አይነት ቦታ ላይ ለጻነት የተጠማው የኢትዮጵያ ሕዝብ ትግሉን ለመከላከል የሚያቀርበው ጥሪ እንደው ለመቆጣጠር እንኳን በሚከብድበት ሁኔታ ነው እና ያለው በአጠቃላይ የትግሉን እድገት የሚያሳይ ነው የአመራሩ በይበልጥ ደግሞ የንቅናቄው ሊቀመንበር ዶክተር ብርሃኑ ወደ ትግል ሜዳ ወረዱ።
በጣም ጥሩ አስተያየት ሰጪ፣ በጣም አመሰግናለሁ። ቆይስቲ አንድ ጊዜ ተጠብቀኝ ባልደረባ የማንድ ጥያቄ አላት አንድ ነገር መወርወር ትፈልጋለች መሰለኝ።
እንደው አለከናግሩሜ እንደው ግን የውያኔ ጭፍሮች ይሄን ነገር በሚዲያ እንኳን መናገር አልፈልጉም። እንደ ድርጅት እናንተ ለምንድን ነው ይሄን ነገር ማድረግ ያልፈልጉበት ምክንያት ብላችሁ ታስባላችሁ? በሚዲያ ደረጃ አገር ቤት ብዙ ማህኑ ህዝብ ይሄን ነገር እንዳይሰማ በጣም እንትና አድርገዋል። ይሄ ነገር እንደሌለ ሁሉ ነው መናገር የሚፈልጉት። ይሄንን የሚያደርጉበት ምክንያት ምን ይመስላችኋል?
ኦኬ ይሄ ለምንድን ነው የማይሆነው የሚለው ነገር በእነሱ በኩል የራሳቸው ነገር ይኖራል። ግን በአጠቃላይ ህብረተሰቡ እኛም የምናውቀው ነገር አለ። በተደጋጋሚ ሁሉም ህብረተሰብ እንደሚያደምጠው ወያኔ በዚህ አይነት መንገድ ወደ ግንባር ወርዶ ቻሌንጅ ሊፈጥርብኝ የሚችል ወገን ይመጣል ብሎ አያስብም። እንደውም ሲሞክርበት የነበረው ነው ሲሞክሩ ሲል የነበረው ነበረና አሁን ኃይለኛ ቻሌንጅ ውስጥ ነው ያለው። ምናልባትም ባጭር ጊዜ ውስጥ ሊወድቅ እንደሚችል ያመነ የሚመስልበትን ደረጃ ላይ ያለ ብዬ ነው ማለት። ስለዚህ ለህብረተሰቡ ልወድቅ ነውና ልሞት ነውና እየተደበደብኩ ነው ብሎ መናገር ምናልባት ወቅታዊ ላይሆን ይችላል ብዬ አስባለሁ። ነገር ግን በሂደት ትግሉ የህብረተሰቡ ስለሆነ ህዝብ የተሳተፈበት ያለ ነገር ስለሆነ መገለጹ አይቀርም። አሁንም በበቂ ሁኔታ አዙ ደርሶታል መረጃው። ነገር ግን ወያኔ በዚህ አይነት ደረጃ ላይ አሁን ባለበት ሁኔታ ላይ ተነስቶ እየሞትኩ ነውና እየተደበደብኩ ነውና ብሎ የሚልበት ነገር ያለ አይመስለኝም። ፕላስ የራሱን ደግሞ ምን ይባል የራሱን የውጪ ገጽታ ለማሳመር ምንም ይወጥረኛል ነገር የለም ምንም ችግር የለብኝም ለማለት ለተወሰነ ሰዓት ላይ ተፋሽ በሰብሰብ ወይም ደግሞ ለተወሰነ ሰዓት ላይ ነገር ወይ መሸፋፈን ነገር ላይ ያለ ነው የሚመስለኝ። ይሄ ከዚህ ውጪ ግን ያው ህብረተሰቡ ያውቀዋል ይሄ መንገድ አዋጭ ነው ነፃነትን ለመከታጀት ህዝቦች እስካሁን ያጡትን መብት ለማግኘት አዋጭ ነው የሚያዋጣ መንገድ ስለሆነ ለሱ ደግሞ መውደቂያ ነው። ሰው ወይም የሆነ ግሩፕ ንቼስ ፌለሪቲውን ለመቀበል ትንሽ ይቸገራልና ውድቀቱን ለመቀበል የተቸገረበት ደረጃ ላይ ያለን ይመስለኝ።
በጣም አመሰግናለሁ አድማጭ፣ መልካም ጊዜ።
በጣም አመሰግናለሁ እኔ።
የምስጋና ማስታወቂያ። ጁን 18 2015 ከዚህ ዓለም በሞት የተለየን ሄኖክ የታውን ተፈራ አስከሬኑ በጁላይ 16 2015 ኢትዮጵያ ገብቶ በእለቱ የቀብር ስነ ስርዓቱ ተፈጽሟል። ለዚህ መሳካት ድጋፋቸውን ለሰጡን ድርጅቶችና ግለሰቦች በሙሉ ምስጋና ለማቅረብ እንወዳለን። አንደኛ በመምህር ግርማ የጸበል ፕሮግራም ላስተባበረው ግብረኃይልና ለተገኙት ምዕመናን ከፍተኛ ምስጋና እናቀርባለን። ሁለተኛ በሱንዱስቫል ለሚገኙት ለሁለቱም አብያተ ክርስቲያናት ማለትም ሱንዱስቫል ኦርቶዶክስና ፕሮቴስታንት ቤተክርስቲያናት። ሶስተኛ በሱንዱስቫል ለሚኖሩ ኢትዮጵያውያንና ኤርትራውያን። አራተኛ ለሱንዱስቫል ኮሚዩን በዚህ አስቸጋሪ ጊዜ የድጋፍ እጃቸውን ዘርግታችሁ በሀገሩ እንዲቀበር ላደረጋችሁት ድጋፍ በቤተሰብ ስም ከልብ እናመሰግናለን። የኢትዮጵያ ድምጽ ሬዲዮም ላደረገው ትብብር እናመሰግናለን። የኢትዮጵያውያን ኮሚኒቲ በሱንዱስቫል አድማጮቻችን እንግዲህ የዛሬ ፕሮግራማችን በተከታተላችሁ ተመልኩ ተጠናቋል። ለደወላችሁ አስተያየት ለሰጣችሁ ሁላችሁንም እናመሰግናለን። በቀጣይ ሳምንት እስክንገናኝ መልካም ሳምንት።